እንደምንሰነበታችሁ ወዳጆች፣ እግዚአብሔር የተመሰገነ ይሁን። እንደምናችሁ? ደህና ናችሁ ወይ? ሳምንታችሁ እንዴት ነው? እኔ በጣም ደህና ነኝ። እግዚአብሔር ስም ይሁን፣ የእግዚአብሔር ስም ብሩክ ይሁን። እንግዲህ ባለፈው ሳምንት በተከታታይ እየተማርን ያለ ነው፣ እንደምታስታውሱት የስላሴ ትምህርት ላይ ነው ያለ ነው። ዛሬም በእሱ ነው የምንቀጥለው። ያንን ከመቀጠላችን በፊት ግን ራስን ለእግዚአብሔር መንፈስ አሳልፈን እንሰጣለን። እግዚአብሔር እናመሰግናለን፣ እንጸልያለን አንድ ላይ። እግዚአብሔር አምላካችን ሆይ ስለዚህ ጊዜና ሰዓት እናመሰግናለን። ሁላችንም ጌታ ሆይ በተለያየ ባለን አንደበት አንተን ነው የምንባርከው፣ አንተን ነው እግዚአብሔር ሆይ ስምህን የምንጠራውና አንተ ደግሞ ስምህ በሚጠራበት ስፍራ ሁሉ ስላለህ የሚፈልጉ ሁሉ ስለሚያገኙህ እናመሰግናለን። ራስን አልሰወርክም፣ ራስን አልደበክም ጌታ ሆይ፣ ራስን ገልጠሃልና በተገለጥክበት ሁሉ ጌታ ሆይ ልናቀህ፣ ልንዳስስህ፣ ልንነካ ስለምንችል እግዚአብሔር ሆይ እናመሰግንሃለን። ክብርን ሁሉ ጠቅልለን ላንተ እንሰጣለን። አሁንም ጌታ ሆይ ጊዜያችንና ሰዓታችንን ባርከ ቀድሰ ስጠን። ጌታ ሆይ አንተ ራስህ መንፈስ ቅዱስ አስተምረን፣ ደም አያስተምረን። ከስጋ የሆነ መገለጥ እንዳይመጣ፣ የስጋ ሀሳብ እንዳይመጣ፣ ነገር ግን የራስህ ጌታ ሆይ መንፈስ ቅዱስ እግዚአብሔርን የምታውቅ አንተ ነህ። አንተ እግዚአብሔር ሆንክ የጌታ መንፈስ ሆይ አንተ ራስህ እንድታስተምረን በጌታ በኢየሱስ ስም እንጠይቀሃለን። ይህን ስለምታደርግልን እናመሰግንሃለን። እግዚአብሔር ሆይ ወገኖቼ ደግሞ በእርጋታ በደስታ ቁጭ ብለው የማዳመጥ እግዚአብሔር ሆይ ጸጋ እንዲሰጣቸው፣ እኔም የተማረ ምላስ የምናገርበት ጸጋ እንዲሰጠኝ በናዝሬቱ ጌታ በኢየሱስ ስም እንጠይቃለን። አሁንም እንቃወማለን ክፉውን፣ ይህን የማይወድ የእግዚአብሔር ቃል ሲነገር እውቀት ሲገለጥ ወደ እግዚአብሔር ስንጠጋ የማይወድ ክፉ በዙሪያችን እንዳይኖር ድል ፈንታ እንዳይኖረው በናዝሬቱ ጌታ በኢየሱስ ስም እኛም እንከለከላለን። ግን ቅዱሳን መላእክትህ ቃልን የሚያገለግሉ ለቃልህ የሚንቀጠቀጡት አሁንም ዙሪያችን ይስፈሩ፣ ይርዱን፣ ያግዙን። ምክንያቱም ቃልህ ሲነገር ቃሉን የሚያገለግሉ ስለሆኑ እኔንም ያገለግላሉ ቅዱሳንን የሚያገለግላሉ እና ጌታ እንደ ቃልህ በመካከላችን ስላሉ እናመሰግናሃለን። አሁንም ጊዜውን ሰዓትህን ሰጠን። አንተ ተገለጥ፣ አንተ አስተምረን፣ አንተ ሚስጥርን ግለጥልን። ስለ ሁሉ እናመሰግናሃለን በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን። የጌታ ስም ብሩክ ይሁን። ክብር ሁሉ ተጠቅሎ ለጌታ ይሁን፣ ለጌታ ለእግዚአብሔር፣ ለጌታ ለኢየሱስ ክርስቶስ፣ ለጌታ መንፈስ ቅዱስ ይሁን፣ ለአንድ አምላክ የእግዚአብሔር ስም ብሩክ ይሁን። ባለፈው እንግዲህ ስለ ስላሴ እየተማርን መተናል። የመለኮትን አንድነት የአካልን መለያየት እያየን መተን እግዚአብሔር በመለኮቱ አንድ እንደሆነ መለኮት ማለት ወይስ አምላክነት ምን እንደሆነ አምላክ ማለት ብለን ለአምላክ የሚለውንም ዲፊኒሽን ሰጥተን በዛ ስር እግዚአብሔር አብንም አይተናል። ከዛ ላስት ዊክ ደግሞ እግዚአብሔር ወልድን ጌታ ኢየሱስ ክርስቶስን እያየን ቆይተን ሳንጨርስ እዛ ላይ ነው የቆም ነው። እግዚአብሔር መንፈስ ነው። እግዚአብሔር ሁሉን ይችላል። እግዚአብሔር ሁሉን ያውቃል። እግዚአብሔር በሰማያት በፍጥረቱ ላይ በሰይጣን ላይ በሁሉ ላይ ጌታ ነው። እግዚአብሔር ዘላለማዊ ነው የሚሉ የራሱ ብቻ ያደረገ ባህሪውን አይተናል። አምላክ ያሰኘው ወይም መለኮት ያሰኘው መለኮት አንድ ነው የምንልበት ምክንያት በአብም በወልድም በመንፈስ ቅዱስም ላይ መለኮት አንድ ሆኖ ተገልጦ ወይም ባህሪ ወይም አምላክነት አንድ ሆኖ ስላየን ያ በዛ ሶስት አምላክ የለንም፣ አንድ አምላክ እናመልካለን ብለናል። ስለዚህ ዛሬ ጌታ ኢየሱስ ክርስቶስንም አይተነው ነበር የመጣ ነው። ክርስቶስም ኃያል አምላክ እግዚአብሔር ነው ብለን ጌታ ኢየሱስ ዘላለማዊ መሆኑን ኃያል መሆኑን የሚሳነው ነገር እንደሌለ እያንዳንዱ ለአብ የሰጠነውን ባህሬ ለእግዚአብሔር ወልድም ሰጥተን እያየን መጥተናል እና ዛሬ ስሞቹ ላይ ነው ያለ ነው። ክርስቶስ ኢየሱስ ያለው ስም ለአብም የተሰጠ ስም በብሉይ ኪዳን ለአብ የተሰጠ ስም ለክርስቶስ ተሰጥቶ እናገኛለን እና ይሄም የመለኮቱ ማረጋገጫ ነው። ክርስቶስ የመለኮት ስም አለው ወይም የአምላክነት ስም ተሰጥቶታል። መለኮታዊ ባህሪ በመኖሩ ስግደት ተቀብሏል፣ አምልኮን ተቀብሏል። ጌታ ራሱ ያውቃል። ለዳቢሎስ እንኳን ለጌታ ለአምላክ ስገር ተብሎ ተጽፏል ብሎ ጠቅሷል። ስለዚህ አምልኮ ለሱ ሲሰጠው፣ ስግደት ለሱ ሲሰጠው አንድም ቦታ ሲቃወም ሲገስጽ ያላየንም፣ እልቁኑ ሲቀበል ነው ያየነው ብለን እነዚህን ነገሮች መልክተናል። ዛሬ ኢየሱስ ክርስቶስ ሌላ መለኮታዊ ስሞች አሉት። ያ የመለኮት መሆኑን ማረጋገጫ ነው ወይም ለአምላክነቱ ማረጋገጫ ስሞቹ ናቸው። እኛ ሰው እንደ ስሙ አይደለም። አሁን ስም ብዙ አይነት ስሞች አሉ። ወንዳፍራ ወይም ሽመልስ ወይም አስታጥቄ፣ የፈለጋችሁትን ስም ብታመጡ ያ ሰውና ስሙ ላይገናኝ ይችላል። ኦፍኮርስ አይገናኝም። ብዙ ጊዜ ግን እግዚአብሔር ግን እንደ ስሙ ነው። በቃ እግዚአብሔር ኤልሻዳይ ነው ስንል ሁሉን ቻይ ነው ካልን ሁሉን ቻይ ስለሆነ ነው። እንደ ስሙ ነው። እንደ ስሙ ስሙና ባህሪው አይለያይም። አምላክነቱ እግዚአብሔር ስሙ እሱ ነው፣ እሱ ስሙ ነው። መለያየት አይቻልም። ሰው ግን ስሙና ሰው አሁን የሚለምን ሰው ልናገኝ እንችላለን። ሀብታሙ የሚባል ለማኝ ልናገኝ እንችላለን። ምክንያቱም ስሙ ሀብታሙ ስለሆነ ሀብታም ይሆናል ማለት አይደለም። ታምሩ የሚባል ሰው ልናገኝ እንችላለን። በሽተኛ ሆኖ የሚያነክስ ወይም ችግር ላይ ያለ ሰው ስምና ሰው አይገናኝም። እግዚአብሔር ግን እንደ ስሙ ነው። ታምሩ ካላችሁት እግዚአብሔር ታምረኛ ነው። ሀብታሙ ብትሉት ሀብታም ነው። እግዚአብሔር ኤልሻዳይ ነው ሲሉ የብሉይ ኪዳን ሰዎች ኤልሻዳይ ነው። በሁሉ ነገር ላይ የሚራመድ በትናንትም በዛሬም በነገ ላይም የሚራመድ ማለት ነው ኤልሻዳይ። ስለዚህ ኤልሻዳይ ነው። እግዚአብሔር አዶናይ ነህ አንተ፣ ያህዌ ነህ ወይም የተለያየ ስም ሲሰጡት እንደ ስሙ ሆኖ ስላገኙት ነው። እና አብርሃም የሰገደለት ለዚህ ነው። ዳዊት የሰገደለት ለዚህ ነው። እነ ዳንኤል የሰገዱለት ለዚህ ነው። ስሙና እግዚአብሔር ስለማይለያዩ ነው። ስለዚህ ኢየሱስ ክርስቶስም እንደ ስሙ ነው። ክርስቶስ እንደ ስሙ ነው። አዳኝ ስንል አዳኝ ስለሆነ ነው እንጂ ዝም ብለን የሰጠነው ስም አይደለም። አንተ እረኛ ነህ፣ መልካም እረኛ ነኝ ሲል መልካም እረኛ ስለሆነ ነው። ስለዚህ የተሰጡት ስሞች የመለኮታዊ ባህሪው ማረጋገጫዎች ናቸው የሚል ነው። የመጀመሪያ ምነግራችሁ የመጀመሪያ ስሙ አልፋ ኦሜጋ። አልፋ ኦሜጋ ኤ ቱ ዚ ወይም ከሀስከፐ ማለት እንችላለን፣ ወይም መጀመሪያ መጨረሻ የሌለው ማለት እንችላለን። ለክርስቶስ እነዚህ ስሞች ተሰጥተውታል። በራእይ 1:8 ላይ ይህንን እናያለን። ክርስቶስ ኢየሱስ አልፋ ኦሜጋ እንደሆነ በራእይ ላይ እናያለን። ምን ይለዋል? ራእይ 1:8 ያለውና የነበረው የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እዛ ሄዳችሁ ብታይ ስለ በጉ ነው የሚያወራው፣ ስለ ክርስቶስ ነው የሚያወራው። ስለዚህ ያለና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ደግሞ ሞር እንግዲህ እሱን እንኳን እንትማለከት ካስቸገረ እንደገና ራእይ 2:8 ላይ ማየት እንችላለን። ራእይ 2:8 ላይ እንደዚህ ይላል፣ ሞቶ የነበረው ሕያው የሆነው ፊተኛና መጨረሻ እንዲህ ይላል። አልፋ ኦሜጋ እኔ ነኝ። አልፋ ማለት መጀመሪያ የሌለው መጨረሻ የሌለው ኤ ቱ ዚ ሀ ቱ ፐ ማለት ነው። ስለዚህ እኔ መጀመሪያ የለኝም መጨረሻ የለኝም ነው። የክርስቶስ ኢየሱስ ስሙ አልፋ ኦሜጋ ነው። ያ ማለት የመለኮታዊ ባህሪው ማረጋገጫ ነው። እንደገና ተጨማሪ ካስፈለገ መቼስ ምስክር በሶስት ይጸናል። ራእይ 22:6 ላይ ራእይ 22:6 አልፋና ኦሜጋ መጀመሪያና መጨረሻ እኔ ነኝ። ታዲያ ይሄ ስም ለአብ ተሰጥቷል ወይ ብሉይ ኪዳን ውስጥ? አዎ ለአብ ይሄ ስም ተሰጥቷል። ለአብ ይሄንን ማየት እንችላለን። ምን ይላል ኢሳይያስ 44:6 ላይ? ኢሳይያስ 44:6 እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ፣ ከሌን ሌላ አምላክ የለም፣ አልፋ ነኝ ኦሜጋ ነኝ። ለአብ ነው የተሰጠው። ስለዚህ ለወልድ ይሄ ስም ተሰጥቶታል በብሉይ ኪዳን። ያ ማለት የመለኮታዊ ባህሪው ማረጋገጫ ነው። ሲ አብን ወልድን ማሳነት ከአብ ልክ አይደለም። አብ ያንሳል ማለት አንችልም። ሲ ራሱ እኔ አልፋ ነኝ፣ እኔ ኦሜጋ ነኝ። ራሱ እግዚአብሔር አብ ደግሞ ማለት እግዚአብሔር እኛ በሶስትነቱ ስለምናቅ ነው። ስለዚህ እግዚአብሔር ስንል ሶስትነቱን ማለታችን ነው። በመለኮት አንድነት በአካል መለያየት ብናምንም አምላክ ግን አንድ ነው። ስለዚህ እግዚአብሔር ስሉል ጊዜ ይሄን ነው አእምሯችሁ ውስጥ መክተት ያለባችሁ። መለኮቱ ማለቴ ነው በሶስትነት ያለ አንድነት ወይም በአንድነት ያለ ሶስትነት ማለቴ ነው። ስለዚህ እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ፣ ከኔ ሌላ የለም ይላል ኢሳይያስ 44:6 ላይ። እዚህ ደግሞ ራእይ በሙሉ ሶስት ጥቅስ የሰጠኋችሁ ክርስቶስ ኢየሱስን እሱ አልፋ ኦሜጋ እንደሆነ መጀመሪያ መጨረሻ የሌለው እንደሆነ ተነግሯል። ሌላው የህይወት ራስ ተብሏል። ክርስቶስ የህይወት ራስ በሐዋርያት ሥራ ምዕራፍ 3 ቁጥር 15 ላይ ማየት ይቻላል። የሐዋርያት ሥራ ምዕራፍ 3 ቁጥር 15 እንደዚህ ይላል፣ የህይወት ራስ ገደላችሁት፣ እርሱን ግን እግዚአብሔር ከሙታን አስነሳው፣ ለዚህም ነገር እኛ ምስክሮች ነን። የገደላችሁት የህይወት ራስን ነው የሚሉት ሲመሰክሩ። ጴጥሮስ ነው ይሄንን የሚለው፣ የህይወትን ራስ ክርስቶስን ገደላችሁት። የህይወት ራስ ማለት የህይወት ምንጭ ነው። ህይወት ማለት በጠቅላላ እኛንም ኢንክሉድ ያደርጋል ማለት ነው። የተፈጠሩትም ነገሮች በሙሉ ይጠቃልላል። ስለዚህ በፊትም አይተናል በዮሐንስ ወንጌል ምዕራፍ 1:1 ላይ ሁሉ በሱ ሆነ ከሆነውም አንዳች እንኳን ያለርሱ አልሆነም። እግዚአብሔር በሱ ዓለማትንም እንደፈጠረ ከዚህ በፊት ያየመተናል። ስለዚህ እሱ የህይወት ራስ ነው። ያ ማለት የህይወት ምንጭ ነው። ህይወት ሲጀምር እሱ ጋር ነው። ለዚህ ነው በኩር የሚለው የፍጥረት በኩር የሚለው መጀመሪያ ለማለት ነው እዛ ጋር ይገባው እንጂ ለፍጥረት እግዚአብሔር ሲፈጥር እሱ መጀመሪያ ፈጠረው ለማለት አይደለም። ግን የህይወት ራስ የህይወት ምንጭ ነው። ስለዚህ በኩር የሚለው ሁልጊዜ መጀመሪያ የሚል ቃል ስላለው ያን እዛ ጋር የተጠቀመበት ለመጀመሪያ ለማለት ነው። ስለዚህ መጀመሪያ የሚለው የተጠዛ ቃሉ የገባው የበኩር የሚለው ለመጀመሪያ ማለት ወይም የፍጥረት መጀመሪያ ለማለት አይደለም፣ ምንጭ ለማለት ነው። የህይወት ራስ ምንጩ እሱ ነው ለማለት ነው። ሁሉ ነገር ምንጭ ያስፈልገዋል። ዝም ብሎ ከምንም ተነስቶ ምንም የሚሆን ነገር የለም። ሁልጊዜ ከአንድ ነገር ነው አንድ ነገር የሚመጣውና ምንጭ ነው። ስለዚህ ኢየሱስ የህይወት ምንጭ ነው። ሁሉ በሱ ሆኗል፣ ከሆነውም አንዳች እንኳን ያለሱ የሆነ ነገር የለም። ሁሉ ሆነ በሱ ነው የሆነው። ስለዚህ ክርስቶስ የህይወት ምንጭ ነው። ለአምላክነቱ ማረጋገጫ ነው፣ በቂ ማረጋገጫ ነው። ሌላ የሚያበራ የንጋት ኮከብ ነው። የሚያበራ የንጋት ኮከብ ማለት በጠዋት ጥቅጥቅ ባለ ጨለማ በቃ ድቅድቅ ብሎ ነገሮች ሁሉ ድብልቅልቅ ሲሉ ተስፋ የሚሰጠው ያቺ ኮከብ ብልጭ ስትል ነው። ነገ ሊነጋ ነው ማለት ነው። አይዟችሁ ደርሳችኋል። ኦልሞስት በተለይ መርከበኞች ናቸው ይሄን የሚያቆት። በተለይ ድቅድቅ ባለ ጨለማ ተራራ ከፊታቸው ይቆም መሬት ይኑር ምን ይኑር በማያውቁበት ሰዓት ልክ አሁን አይደል በድሮ ጊዜ ማለት ነው። ስለዚህ ያቺ ኮከብ ስትወጣ ያቺ ሞርኒንግ ስታር ብልጭ ስትል በጣም ሃፒ ነው የሚሆኑት። ደስተኞች ናቸው። ለምን ነጋ ነው የምትላቸው ሊነጋላችሁ ነው ማለቷ ነው። ስለዚህ ክርስቶስ የንጋት ኮከብ ነው፣ የሚያበራ የንጋት ኮከብ ነው ይላል ራእይ 22:16 ላይ። ራእይ 22:16 እሱ የሚያበራ የንጋት ኮከብ ነው። እኔ ኢየሱስ ለአብያተ ክርስቲያናት ዘንድ ይህን እንዲመሰክር መልአኬ ላክሁ። እኔ የዳዊት ሥርና ዘር ነኝ፣ የሚያበራ የንጋት ኮከብ ነኝ። በጨለማ ላይ ብርሃን። ለዚህ ነው በጨለማ ሄደ ህዝብ ብርሃን አየ፣ በሞት ጥላ አገር ለኖሩ ብርሃን ወጣላቸው። እሱ ነው ተስፋ፣ ሆፕ ተስፋ ነው። ድቅድቅ ባለ የለም አይቻልም በተባለ ነገር ላይ ብርሃን የሆነ ተስፋ ሰጪ ኢየሱስ ነው። ያለ ክርስቶስ ለዚህ ነው ህይወት የሌለው። ልጅ ያለው ህይወት አለው፣ ልጅ የሌለው ህይወት የለውም። ያለ ክርስቶስ የሆነ ነገር የለም። እግዚአብሔር ያለ ክርስቶስ ያረገው ነገር የለም። መጨረሻም ሲጠቀልል በክርስቶስ ነው ሁሉን የሚጠቀልለው። ስለዚህ የህይወት ራስ ነው። እሱ ሚስ ያረገ ሰው ሚስ አርጓል ሁሉን ነገር። የህይወት ራስ ነው። ሌላ ዘላለማዊ አባት ተብሏል። ይሄን ኢሳይያስ ምዕራፍ 9 ከቁጥር 6 ጀምራችሁ ስሞች ተሰጥተውታል። መለኮታዊ ስሞች፣ አምላክነት፣ የአምላክነቱ ማረጋገጫ የሆኑ ስሞች እዛ ኢሳይያስ ሰጥቶታል ሳይወለድ በፊት። እነዚህ ስሞቹ ወደፊትም ይሄን ምድር ለሺህ ዓመት በሚያስተዳድርበት ጊዜ በዛ ስሙ ይጠቀመበታል። ሁልጊዜ እንዳልኳችሁ እግዚአብሔር እንደ ስሙ ነው። ስሙና ስራው አይለያይም። እግዚአብሔር እንደ ስሙ ነው። እንደ ስሙ የሆነ አምላክ ነው እና ክርስቶስ የመለኮት ስም የአምላክ ስም የተሰጠው ነው። ገና ሳይወለድ በፊት ወደዚህ ምድር በስጋ ለብሶ ሳይገባ በፊት ይሄ በትንቢተ ኢሳይያስ ምዕራፍ 9 ጀምሮ ከ6 ጀምሮ ያሉት ስሞቹን እናያለን። ሕፃን ተወልዶልናል ወንድ ልጅ ተሰጥቶናልና አለቅነት በጫንቃው ላይ ይሆናል። ስሙ ድንቅ አንድ ስሙ ድንቅ መካር ነው። ሁለተኛ ስሙ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እነዚህ ሁሉ ለመለኮታዊነቱ ማረጋገጫዎች ናቸው። ለአንድም ሰው የፈለጋችሁትን ቅዱስ የሆነ በብሉይ ኪዳን ያሉ ሰዎችን ከብሉይ ኪዳን ጀምራችሁ ከዘፍጥረት እስከ ራእይ ድረስ ሰዎችን አምጥታችሁ በዚህ አይነት ስም የተጠራ መልአክ ሰው መኖሩን ማረጋገጥ ያስፈልጋል። ካለ ክርስቶስ በቃ ማንም እንደነ ሳሙኤል ካፋቸው ምንም ነገር ጠብ ማይል የተናገሩት ሁሉ የሚሆንላቸው እንደነ ሳሙኤል አይነት ነበሩ። እንደነ ኤልሳ፣ እንደነ ኤልያስ ከሰማይ እሳት የሚያወርዱ ኃያላን የሆኑ በጣም ታላላቅ ነቢያት ነበሩ። ግን ለማንም እንደዚህ አይነት ስም አልተሰጠም። ለማንም ለክርስቶስ ከመወለዱ በፊት ከብዙ ሺህ ዓመት በፊት ከመወለዱ በፊት ለክርስቶስ የተሰጠ የመለኮታዊ ማረጋገጫ ስም ነው። ስለዚህ የዘላለም አባት እዚህ ጋር እንደምናየው በዚህ ጥቅስ ውስጥ ወደ 4 ስሞች አሉት። የዘላለም አባት የዘላለም አባት እግዚአብሔር ብሉይ ኪዳን ስለ ዘላለም አባት ሲያወራ ስለ አብ ነው። እግዚአብሔር አብ ያው አብ እግዚአብሔርን ነው የሚያወራው። እግዚአብሔር አባት እንደሆነ ብሉይ ኪዳን ያወራል። ስለዚህ ለክርስቶስ ዘላለም አባት ተብሏል። ኃያል አምላክ ስለ አብ ተነግሯል። ኃያል አምላክ እንደሆነ እኔ ኃያል ነኝ ሚሳኔ ነገር የለም እያለ እግዚአብሔር አብን አይተናል ባለፈው። ኃያል አምላክ ለመሆኑ ማረጋገጫ የሰላም አለቃ ነው። ሰላም ለሰላሙ አለቃው ነው ኢየሱስ ክርስቶስ። እንግዲህ እናያለን በዚህ ምድር ላይ ሰላምን ለማምጣት ምን ያህል አስቸጋሪ ነገር እንደሆነ። ግን ክርስቶስ የሰላም አለቃ ነው። ድንቅ መካር ነው። ድንቅ የሆነ መካር የሚለው አማካሪ ወይም የሚመክር ነው ለማለት ነው። መካር የሚለው የገባው ስለዚህ ድንቅ ነው። ዛሬ ሰው ብዙ ሰው ሳይኪያትሪስት ያህል ብዙ ነገር ከፍሎ፣ ግን እንደ ክርስቶስ ያለ ድንቅ መካር የለም። ድንቅ በድንቅ ምክሩ ይመልሳል። ነፍስን የሚመልስ ከሄደበት ነፍስን የሚመልስ ነው። ጤናን የሚመልስ ነው። ሰውን ሰው የሚያደርግ ነው። ድንቅ መካር ነው። እነዚህ ስሞቹ መለኮታዊ ባህሪው ማረጋገጫ ናቸው። ሰው ለሰው የተሰጠ ስም አይደለም። ይሄ ለአምላክ ለመለኮት የተሰጠ ስም ነው። ሌላ አማኑኤል የሚል ስም እናያለን በኢሳይያስ 7:14 ላይ። ኢሳይያስ 7:14 ጌታ እግዚአብሔር እንዲህ ይላል፣ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች ወንድ ልጅ ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች። የስሙ ትርጉም እግዚአብሔር ከኛ ጋር ነው ማለት ነው። ራሱ እግዚአብሔር ከኛ ጋር ነው። ይህ ከመወለዱ በፊት እግዚአብሔር ነው ከሰው ጋር የሆነው። ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በመካከላችን አደረ። ቃል ስጋ ሆነ፣ እግዚአብሔር ሰው ሆነ ነው እንጂ ሰው እግዚአብሔር ሆነ አይደለም። ሰው እግዚአብሔር መሆን አይችልም። ድንቁ ነገር ምንድን ነው? አምላክ ነው ሰው የሆነው። ክርስቶስ አምላክ ነው፣ የነበረ ያለ፣ ከበፊት የሚኖር ወደፊትም ያለ አምላክ ነው፣ ግን ሰው ሆነ። ይሄ ይገባናል እኛ ክርስቲያኖች ስለሆነ ሰው የሆነበት ምክንያት። ምክንያቱም እኔና እናንተን ከወደቅንበት ለማንሳት የሰው ልጅ ሌላ ተስፋ ስለሌለው ሌላ አዳኝ ስለሌለ እሱን ከወደቀበት ሊያነሳ በቂ ሆኖ ስላልተገኘ በሰማይ በምድር ማተሙን ሊፈታ የሚችል በቂ ስላልተገኘ አምላክ ሰው ሆነ። ያ አማኑኤል እግዚአብሔር ከኛ ጋር ሆነ፣ እግዚአብሔር በመካከላችን አደረ፣ እግዚአብሔር ከሰው ጋር ሆነ። ስለዚህ ለክርስቶስ የተሰጠ ስም ነው አማኑኤል፣ እግዚአብሔር ከኛ ጋር ነው የሚለው። ሌላ መልካም እረኛ ተብሏል ጌታ ኢየሱስ ክርስቶስ፣ ወይም ራሱ እኔ መልካም እረኛ ነኝ ብሏል። ዮሐንስ ወንጌል ምዕራፍ 10 ላይ እንደዚህ ይላል ኢየሱስ ራሱ ዮሐንስ 10:14 መልካም እረኛ እኔ ነኝ፣ አብ እንደሚያውቀኝ እኔም የራሴን በጎች አውቃለሁ፣ የራሴ በጎች ያውቁኛል፣ ነፍሴን ስለ በጎቼ አኖራለሁ። ይሄ ጥቅስ ለአብ ተብሎለታል። በብሉይ ኪዳን ለእግዚአብሔር አብ ተሰጥቷል ይሄ ጥቅስ። ኢሳይያስ 40:11 ላይ መመልከት እንችላለን። ኢሳይያስ 40:11 መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል፣ የሚጠቡትንም በቀስታ ይመራል። ለመንፈስ ቅዱስም ተብሏል። ወደፊት መንፈስ ቅዱስ ላይም ስናየው ኢሳይያስ 62 ላይ መሰለኝ እና ለመንፈስ ቅዱስም በቀስታ ይመራል ተብሎ መንፈስ ቅዱስን መሪ አድርጎ ተጽፏል። ለዚህ ነው መለኮቱ አንድ አይነት ባህሪ ስላየን አንድ አምላክ ነው የምናመልከው የምንለው። አብ እረኛ ነው፣ ወልድ እረኛ ነው፣ መንፈስ ቅዱስ እረኛ ነው። አብ ህይወት ይሰጣል፣ ወልድ ህይወት ይሰጣል፣ መንፈስ ቅዱስ ህይወት ይሰጣል። አብ አልፋ ኦሜጋ ነው፣ ወልድ አልፋና ኦሜጋ ነው፣ መንፈስ ቅዱስ አልፋና ኦሜጋ ነው። መጀመሪያ መጨረሻ የሌለው ነው። ስለዚህ ስሞቹ ክርስቶስ ኢየሱስ የያዛቸው ስሞቹ ራሳቸው ለመለኮታዊ ባህሪው ማረጋገጫዎች ናቸው። ዝም ብለን አይደለም አንድን ሰው ተአምራት ስላደረገ ሰው ስለፈወሰ አይደለም አምላክ ነው ያልነው። የአምላክ ልጅ መሆኑን መላእክትም መስክረውለታል። መላእክት ራሳቸው ዛሬ በዳዊት ከተማ መድኃኒት የሆነ ክርስቶስ ተወልዷል ብለው የመሰከሩለት ነው። ስለዚህ ክርስቶስ የባህሪው የመለኮታዊ ባህሪ ማረጋገጫ ስሞቹ ናቸው። ብዙ ስሞች አሉት። ብዙ ስሞች ለመለኮታዊ ባህሪው ማረጋገጫ የሆነ ብዙ ስሞች አሉት። ሌላ የምናየ የህይወት እንጀራ ተብሏል። ኢየሱስ ክርስቶስ እኔ የህይወት እንጀራ ነኝ ብሏል በዮሐንስ 6:48 ላይ። እኔ የህይወት እንጀራ ነኝ፣ እኔ በጎች በር ነኝ። እኔ የሚላቸው አይ አም ሁ አይ አም ነው። ልክ እግዚአብሔር ባለፈው እንዳሳየዋቸው በኢሳይያስ ውስጥ ብዙዎቹ ላይ እኔ እግዚአብሔር እኔ እናረጋለሁ እኔ አልተናገርኩም ወይ እኔ እያለ የሚላቸውን ክርስቶስ ራሱ በዮሐንስ ወንጌል ምዕራፍ በዮሐንስ ወንጌል ውስጥ በሙሉ ሰባት እኔዎችን ብሏል። ባለፈው አሰሳ ላይ አይተናል። ሰባት እኔዎች ከሰባት ምስክሮች ጋራ ከሰባት ታምር ጋር ነው ቀርቦ ክርስቶስ የእግዚአብሔር ልጅ እግዚአብሔር ለመሆኑ ማረጋገጫ ሰጣለሁ ብሎ ነው ዮሐንስ ወንጌልን የጻፈው። ስለዚህ እኔ የሚላቸው በብሉይ ኪዳን እግዚአብሔር እኔ የሚለውን ዘ ሴም አውቶሪቲ ነው የተጠቀመው። ማንም ሐዋርያ፣ ማንም ነቢይ፣ ማንንም የእግዚአብሔር ሰው አይተናል፣ ማንም እኔ ብሎ ሲናገር አልሰማንም ካለ ክርስቶስ በስተቀር። ይሄ ታዲያ ክርስቶስ አምላክነቱን እሱም አረጋግጧል፣ ሌሎችም አረጋግጠውለታል፣ መላእክት አረጋግጠውለታል። ከየት መጥቶ ነው ክርስቶስን ከእግዚአብሔር ዝቅ ከመላእክት ጋር የምናወዳድረው? ወይም ክርስቶስ እንደ ሰው የምንቆጥርበት ምክንያት ከየት የመጣ ነው? ስለዚህ ክርስቶስ ኢየሱስ እግዚአብሔር ነው። ይሄንን ባለማመናችን ደህንነታችን የምናጣው እኛ ነን። አምላክ ሰው ሆኖ ሊያድነን ነው የመጣውን አምላክነቱን ካላረጋገጠን ሰልቬሽን ደህንነታችንም በቂ አይደለም። በሰው መዳን አንችልም። ሰውማ ለራሱ ነው የሚሞተው። ስለዚህ እሱ የዘላለም ህይወት የሚሰጥ የህይወት እንጀራ፣ የህይወት ብርሃን፣ የዓለም ብርሃን፣ የትንሣኤና ህይወት እኔ ነኝ ያለ በሙሉ እዛ ዮሐንስ ወንጌል ውስጥ የምናየው ይሄንን ሲጠቅስ ነው። ዮሐንስ ወንጌልን በሙሉ ስንመለከት እኔ ህይወት እንጀራ ነኝ፣ እኔ የዓለም ብርሃን ነኝ፣ እኔ ትንሣኤና ህይወት ነኝ፣ እኔ በጎች በር ነኝ፣ እኔ እውነተኛ ግንድ ነኝ፣ እኔ በሙሉ ያላቸው አይ አም ሁ አይ አም በቃ ነኝ፣ እኔ ነኝ። እሷ በብሉይ ኪዳን ያያችሁት እኔ ነኝ ማለቱ ነው። ስለዚህ የህይወት መሰረት ነው፣ የህይወት በር ነው፣ የህይወት ብርሃን ነው፣ የህይወት ህይወት ነው፣ ህይወት ሰጪ ነው፣ የህይወት ምንጭ ነው ኢየሱስ ክርስቶስ። ያ ለመለኮታዊ ባህሪው ማረጋገጫ ነው እንጂ ስሙን ለማድመቅ የተሰጠው ስም አይደለም። ሰው እንደፈለገ ስለፈልግ የሰጠው ስም አይደለም፣ ግን ስራው ባህሪው ስለሆነ ነው። እንዳልነው ስሙ እግዚአብሔር ስሙና ስራው አንድ ነው። ባህሪውና ስሙ አይነጣጠልም። እግዚአብሔር ፍቅር ነው ብለን ጨካኝ ፍቅር አይደለም ማለት አንችልም። እግዚአብሔር ፍቅር ነው፣ ፍጹም ፍቅር ስላለው እግዚአብሔር ፍቅር ነው። ስሙና እግዚአብሔር ስሙና ማንነቱ አንድ ነው። የሰጠነው ስም ለእግዚአብሔር ባህሪው እሱ አንድ ናቸው፣ አንድ ነው። እዚህ በባህሪው እንድናመልከው የተፈለገው ለዚህ ነው። የእግዚአብሔርን ባህሪ ስናቅ ማለት ስሙን ስናቅ ባህሪውን ስናቅ ስናመልከው መልክ ስላላየን መልክ አላየህምና ከቶ ተጠንቀቅ። በሰማይ በሚበሩ አዋፋት፣ በምድር በሚርመሰመስ እንስሳት ወይም በሰማይ ከዋክብት ጨረቃን አይተ እነሱን ሰርተ ቅርጽ ሰርተ ይሄ አምላኬ ነው እንዳትል ተጠንቀቅ። በተለይ በጣም ስዕል ላይ መጠንቀቅ አለብን። እግዚአብሔር አምላካችንን ያሳንሰዋል፣ ጸጋውን ያክፋፋል፣ አምላክነቱን ያዋርዳል። ቅርጽ ሰርተን አምላኬ ነው ካልን ምክንያቱ ቅርጽ አይደለም። እኛ ልናመልክ የሚገባን በባህሪው እንደ ስሙ የሆነ አምላክ ስላለን ነው። በስሙ ነው አምነን በስሙ በአምናችሁ ነው የሚለው የዘላለም ህይወት የሚሆንልን አምነን በስሙ ስንሰግደን እንጂ ከስሙ ውጪ የፈለግነው ቅርጻ ቅርጽ እየሰራን ወይም ስዕሎች እየለጠፍን አንተ ይሄ አምላኬን ይሄ ጌታ ነው ይሄ ወመንፈስ ቅዱስ ነው እያልን እንድናመልክ አልተፈቀደም። ምክንያቱም ያክፋፈዋል። ባህሪውን ግን እንድናቅ በባህሪ እንደ ስሙ የሆነ አምላክ። ስለዚህ በቀን በቀን በህይወታችን ላይ ይሄ በጣም ትልቅ እንትን አለው። የእግዚአብሔርን ስም የሚያውቅ ሰው ሳይፈራ ይኖራል። ለምን? እግዚአብሔር እንደ ስሙ ስለሆነ የሚል ሰው አይጠራጠርም። እግዚአብሔር ይጠላኝ፣ እግዚአብሔር ሁሉን ቻይ ነው የሚለው ለምንም ነገር አይጠረጠረውም። መጥፎ ኒውስ ከዶክተር ሲሰማ አይበረከረክም። ምክንያቱም ሁሉን ቻይ፣ እንደገና መፍጠር የሚችል አልፋ ኦሜጋ፣ በትናንትናና በዛሬ በፊት ነገ ላይ የሚራመድ እነ አብርሃም፣ እነ ዳዊት፣ እነ ዳንኤል ያሸነፉት በዚህ ነው። እግዚአብሔርን ስሙንና እግዚአብሔርን ስለሚያውቁ ነው። ስለዚህ ክርስቶስ ኢየሱስ እንደ ስሙ ነው። ስሙ መለኮታዊ ባህሪው ማረጋገጫ ነው። የዓለም ብርሃን ነው። ኢየሱስ ትንሣኤና ህይወት ነው። መድኃኒት የሚለውን እንኳን እንመልከት። ሉቃስ 2:11 ላይ መልአኩ ያለው ዛሬ በዳዊት ከተማ መድኃኒት የሆነ እርሱ ክርስቶስ ተወልዶላችኋል ይላል። ኢሳያስ 45:21 እንመልከተው። ኢሳያስ 45:21 እንደሱ ይላል። ስለ እግዚአብሔር ሲናገር መድኃኒት መሆኑን ይነግረናል። እንደዚህ ይላል፣ እኔ ጻድቅ አምላክና መድኃኒት ነኝ፣ ከኔ በቀር ማንም የለም። እኔ ጻድቅ አምላክና መድኃኒት ነኝ፣ ከኔ በቀር ሌላ ማንም የለም። መድኃኒት እርሱ ክርስቶስ ተወልዶላችኋል። የተወለደላችሁ ከጨለማችሁ ላይ ብርሃን የሚያመጣ ለኃጢአት ለነቀርሳ ፈውስ የሚሰጥ ስም መድኃኒት እርሱ ክርስቶስ ተወልዷል። እኔ ሁልጊዜ ሲያመኝ ይሄን ነው የምለው፣ መድኃኒት ክርስቶስ ተወልዶልኛል ነው የምለው። መድኃኒት ስለዚህ ፈውስ እንጀራዬ ነው፣ ፈውስ የልጆች እንጀራ ነው። በመገረፍ ቁስል ተፈውሻለሁ፣ እኔ የፈዋሽ አምላክህ ነኝ ብሏል። ሁልጊዜ የእግዚአብሔርን ቃል ነው። የእግዚአብሔርን ቃል በጠቀስን ቁጥር እምነት ይፈጥርልናል አእምሯችን ላይ። እምነታችን ወደ ውስጥ ይገባል። ስለዚህ አክት ለማድረግ ውስጣችን እንዲቀበለው ያደርገዋል ማለት ነው። ስለዚህ የእግዚአብሔር ቃል ነው። እምነት ከመስማት ነው፣ መስማት ከእግዚአብሔር ቃል ነው። መድኃኒት እርሱ ክርስቶስ ኢየሱስ ተወልዶላችኋል፣ እኔ ፈዋሽ አምላክን ይላል አብ ራሱ። ስለዚህ የመለኮት ከእግዚአብሔር ጋር አንድ አይነት ስም ይዟል። የመለኮታዊ ባህሪው ማረጋገጫ ነው። ማንም እንደሱ አይነት ስም የያዘ የለም። ማንም ከዚህ ምድር ላይ ሰው ሆኖ ከተወለደ አንድ ሰውም እንደዚህ አይነት ስም የለውም። ሰው ቢበዛ አንድ ስም እና የቤት ስም፣ እኔም ሁለት ስም ነው ያለኝ፣ የቤት ስም እና ሌላ አንድ የውጭ የክትና ለውጭ ሁለት ስም ቢኖረን ነው አይደለም? ወይ ደግሞ ሶስተኛ ስም በስራችን ሰዎች የሚሰጡን እንደ ክፉዎች ሰዎች ላይ ክፉ ይለጠፍባቸዋል፣ ወይም ሰፈር ውስጥ የሚወጣልን ቅጽል ስም ዛሴት። ከዛ በተረፈ ሌላ ሰው ስም የለውም። ግን ኢየሱስ ክርስቶስ ይሄ ሁሉ ስም። ስለዚህ ክርስቶስ ኢየሱስ እንደነዚህ አይነት ስሞችን ይዟል። ድንቅ መካር፣ ኃያል፣ የሰላም አለቃ፣ የሁሉ አባት ነው። አንደኛ ሁለተኛ ጴጥሮስ 1:1 ላይ ምን ይላል? ሁለተኛ ጴጥሮስ 1:1 ላይ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኙ ጋራ የተካከለ ክብር እምነት ላገኙ ብሎ ጴጥሮስ እንኳን ይጽፋል። በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ታዲያ የት እንጣለው? ኢየሱስ ክርስቶስ አምላክ ካልሆነ እነዚህን ጥቅሶች የት እናርጋቸው? የት ውስጥ እንክተታቸው? አይኖ በእውነት ለመናገር ጆቫ ዊትነስም ሆነ ኦሎጂሰስ ያሉ ሰዎች ባይብላቸውን የማይፈልጓቸውን ጥቅሶች እያወጡ ነው የሚሰሩት። ለዚህ ነው ሰዎቹ ምንም የማያውቁ ሰዎች ያንን ነው የሚያነቡት፣ የሚያምኑትም ያንን ነው። ለዚህ ነው እንጂ መጽሐፍ ቅዱስ ጥቅሱ በሙሉ እዛ አለ። አሁን ራሱ ዮሐንስ ወንጌል ምዕራፍ 1:1 ላይ ያለው እና እኛ ያዝነው እና እነሱ ጋር ያለው በስሞል ጂ ነው የሚጻፈው። የነሱ ጋድ የሚለው እግዚአብሔር ነበር፣ እግዚአብሔር ነው የሚለውን ስሞል ጂ ነው እነሱ የሚያደርጉት። ያለበለዚያ መጽሐፍ ቅዱስ ለክርስቶስ አምላክነት ይናገራል። አምላክ መሆኑ ስሞቹ ባህሪው ያረጋግጣሉ። ደግሞ በስላሴ ደረጃ ስንመጣ የስላሴን አንድነት ወይም የአምላክን አንድነት ስንይዝ አምላክን አምላክ ነው ብለን የምንሰግድለት ባህሪው አንድ ባህሪ ስላለው አንድ መለኮት ስላለው አንድ አምላክ ነው የምናመልከው። ሶስት አምላክ አናመልክም የምንለው ለዚህ ነው። በአብ ውስጥ ያየነው ባህሪ በወልድ ውስጥም አለ። በወልድ ውስጥ ያየነው ባህሪ በመንፈስ ቅዱስ ውስጥም አለ። ስለዚህ ስሙ ማረጋገጫ ነው። ስሙ እንደ ስራው ነው። እግዚአብሔር እንደ ስራው ነው። ልክ እንደ ስሙ ነው። እግዚአብሔር እንደ ጠራ ነው የተገለጠለት። እግዚአብሔር እንደ ስሙ ነው። እንደ ስሙ የሆነ አምላክ ነው እግዚአብሔር። መንፈስ ቅዱስስ? መንፈስ ቅዱስ መለኮታዊ ባህሪ አለው ወይ? መንፈስ ቅዱስ አምላክ ነው ወይ የሚለውን ነው የምናየው። አሁን ደግሞ መንፈስ ቅዱስ በዮሐንስ ወንጌል ምዕራፍ 1:32 ላይ ዮሐንስም እንዲህ ብሎ መሰከረ ይላል። እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱ ላይም ኖረ። ማለት ክርስቶስ ላይ ከላይ ድምፅ ሰማው፣ አብ የምወደው ልጄ እርሱ ነው አለ። መንፈስ ቅዱስም ብሎ ነው ዮሐንስ የሚመሰክረው። መንፈስም ከሰማይ እንደ ርግብ ሆኖ በክርስቶስ ላይ ሲያርፍበት አየሁኝ ብሎ ዮሐንስ ነው የሚመሰክረው። ስለዚህ መንፈስ ቅዱስ አብ ጋር ወልድ ጋር መንፈስ ክርስቶስ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክነታቸውን ወይም መንፈስ ቅዱስ አምላክ እንደሆነ እናምናለን ማለት ነው። ሌላው ምን ይላል? እናንተ ለልጆቻችሁ መልካም ስጦታ መስጠት ካወቀ ሉቃስ ወንጌል 11:13 ላይ ነው። ለምን ይሰጣችኋል? አንኳኩ ይከፈታል ካለ በኋላ እናንተ ክፉዎች ሆናችሁ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ እግዚአብሔር አምላክ ለሚለምኑት እንዴት አብዝቶ መንፈስ ቅዱስን አይሰጣቸውም? በማለት መንፈስ ቅዱስን የሚለውን ከብሉይ ኪዳን ውስጥ በአዲስ ኪዳን ውስጥ እናያለን ማለት ነው። መንፈስ ቅዱስን አይሰጣቸውም በማለት ስለዚህ ሌላው መንፈስ ቅዱስ ራሱ መንፈስ ቅዱስ የሚለው ስሙ ማለት ነው። መጀመሪያ ከስሙ ነው የምናየው። መንፈስ ቅዱስ የሚል ስሙ ነው፣ የባህሪው መገለጫ ነው ማለት ነው። እንዳልነው እንደ ስሙ ነው፣ እግዚአብሔር እንደ ስሙ ስለሆነ። ስለዚህ መንፈስ ቅዱስ የሚለው ስሙ የራሱ ስም ነው፣ የመንፈስ ቅዱስ ስም ነው። ስለዚህ መንፈስ ቅዱስ የሚለውን መጽሐፍ ቅዱስ ውስጥ ነው ያገኘ ነው ማለት ነው። ሌላው የእግዚአብሔር መንፈስ የሚል ስም አለው። የእግዚአብሔር መንፈስ በሮሜ 8:11 ላይ በሮሜ 8:14 ሮሜ 8:14 በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ተብሎ የእግዚአብሔር በእግዚአብሔር መንፈስ ተብሎ የእግዚአብሔር መንፈስ ደግሞ ተብሏል። መንፈስ ቅዱስ የእግዚአብሔር መንፈስ በመጽሐፍ ቅዱስ ውስጥ ያሉት ስሞቹን ነው የምናየው። ሌላ የክርስቶስ መንፈስም ተብሏል። የክርስቶስ ለምሳሌ ሮሜ 8:9 የክርስቶስ መንፈስ የሌለው ከሆነ ግን ይሄ የርሱ ወገን አይደለም ተብሏል። የክርስቶስ መንፈስ ሲ የእግዚአብሔር መንፈስ የክርስቶስ መንፈስ መንፈስ ቅዱስ ተብሎ ተጠቅቷል ስሙ። ሌላ የእውነት መንፈስ ተብሏል። የእውነት መንፈስ ዮሐንስ ወንጌል 15:16 ላይ ዮሐንስ ወንጌል 15:16 ከአብ የሚወጣ የእውነት መንፈስ በመጣ ጊዜ ክርስቶስ እኔ በሄድ ሻላችኋል ከኔ ሌላ አጽናኝ ልክላችኋለሁ ብሎ ከአብ የሚወጣ እኔ ከአብ ወጥቼ መጥቻለሁ ወደ አብ ተመልሼ እሄዳለሁ አሁን ደግሞ ከአብ ወጥቶ የሚመጣ ሲ ሂ እሱ ነው ይያለ የሚነግረው አዘ ፐርሰን ነው የሚነግረው የሚመጣ ስሞቹንም ስናይ የስሙ ማረጋገጫ ነው። ስሞቹ ማንነቱ ማረጋገጫ የኔነቱ ማረጋገጫ ናቸው። ለነገር አይደለም የተሰጠው ለፐርሰን ነው የተሰጠው አዘ ፐርሰናሊቲ ነው ተጠቅሶ የተቀመጠው። ሌላ የጸጋ መንፈስ ተብሏል። የጸጋ መንፈስ በዕብራውያን 10:29 ላይ ዕብራውያን 10:29 ላይ የጸጋውን መንፈስ ያክፋፋ ተብሏል። የጸጋውን መንፈስ ያክፋፋ ተብሎ መንፈስ ቅዱስ የጸጋ መንፈስ ሆኖ እዚህ ጋር ተቀምጧል። ሌላ የህይወት መንፈስ ተብሏል። ሮሜ 8:2 ላይ የህይወት መንፈስ እንግዲህ እነዚህን ሁሉ መጽሐፍ ቅዱስ እናያቸው ለመንፈስ ቅዱስ የተሰጡ ስሞቹ ስምና ስሙ ምንድነው? እንደ ባህሪው ነው ስሙና ስም መገለጫው ነው ስሞቹ። መንፈስ የጸጋ መንፈስ እንባል የጸጋው መንፈስ ነው። እንደ ስሙ ስራውን ነው የሚገልጠው ባህሪው ግብሩን ነው የሚገልጥልን። ስሙና ግብሩ አንድ ነውና ስሙና ባህሪው አንድ ነው በፍጹም አይለያይም። የህይወት መንፈስ ሮሜ 8:2 ላይ ሮሜ 8:2 በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶናልና ከኃጢአት ያወጣን ከበደል ያው ክርስቶስ ኢየሱስ በደሙ ሲያጸድቀን ሲያነጻን ከዛ ከኃጢአት ህግ ደግሞ ያወጣን መንፈስ ቅዱስ ነው። ስለዚህ የክርስቶስ ኢየሱስ ያለው የህይወት ህግ ተባለ። ለምንድን ነው የህይወት የተባለው? ከሞት ወደ ህይወት ስላመጣ እንደ ስራው ስለሆነ ስሙ እንደ ስራው ስለሆነ አንድን ሰው ሻለቃ ካልን ሻለቃ የሚለው ቀጥታ ወታደር ለመሆኑ ነው ምልክቱ። ዶክተር ብለን ስንጠራ ዶክተር ነው። ከዛ ደግሞ በኋላ ደግሞ እሱንም መተንተን ሊኖርብን ነው። የምን ዶክተር እንላለን? የንስሳ ዶክተሮች አሉ፣ ቴዎሎጂያንስ ዶክተር የሚባሉ አሉ፣ የብዙ። ስለዚህ ሜዲካል ዶክተር ይባላል። ሜዲካል ደግሞ ስፔሲፊክ ደግሞ እናደርገዋለን። የልብ፣ የአይን፣ የምን፣ የህፃናት ተብሎ ደግሞ ይለያል። ለምንድን ነው? ስሙ እንደ ስራው ስለሆነ። እዚህ ላይ መጽሐፍ ቅዱስ ውስጥ የእግዚአብሔር ስሞች በብዙ ተጠቅሰዋል። እንደ ስራው ሆኖ ነው የገቡት። ቅድም የሚያሳየዋችሁ የክርስቶስ ስሞቹን እንደ ስራው ስለሆነ ከስራው ጋር ስሙ ግብሩ አይለያይም። አምላክ ይሄ ነው ትልቁ አምላክ ያሰኘው። ያለበዛ አምላክ መባል አይችልም። ሲ አሁን እኛ እንደ ስማችን እንዳልሆንን ቅድም ነግሬያችኋለሁ። የፈለገ አሁን ሰው ቆንጂት ብላችሁ ቆንጆ ላትሆን ትችላለች። ዳዝንት ማተር ሲ ስማችንና እኛ ላይገናኝ ይችላል። ትዕግስት ተብሎ ቃጠል በጣም በቃ እንደው ብድ ቃጠሎ የሆነ ሰው ሊኖር ይችላል። ትዕግስት ይተባል ምንም ከስሙ ጋር የማይገናኝ ብዙ ነገሮች ሊሆን እንደኛ እንደ ስማችን አይደለም። ማንም ሰው እንደ ስሙ አይደለም። ኢቭን ሰው ተምሮ እንኳን በጣም ተማርኩኝ ረቀኩ የሚለው እንደ ተሰጠው እንትን አይደለም። እንደ ተምር ያለው ብሎ ያገኘው ዲግሪ እንደሚወራለት አይደለም። ፕራክቲካል ሲፈተን ማለት ነው። እግዚአብሔር ግን እንደ ስሙ ነው። ሲ እንደ ስሙ ነው የሰጠነው ስም የሱ ስሙ ነው። በቃ እሱና ስሙ የማይነጣጣ ዛስ ዋይ መለኮት አምላክ ማለት ያ ነው። እዚህ ነው አንድ አምላክ እናመልካለን የምንለው። የውቀትና የጥበብ መንፈስ ተብሏል መንፈስ ቅዱስ በኢሳይያስ 11:2 ላይ የእግዚአብሔር መንፈስ ይልና የጥበብና የማስተዋል መንፈስ የምክርና የኃይል መንፈስ የውቀትና እግዚአብሔር የመፍራት መንፈስ ያርፍበታል ተብሎ ስለ ክርስቶስ ከመምጣቱ በፊት ነው የተነገረው። ግን የእግዚአብሔር መንፈስ ተብሎ የእግዚአብሔር መንፈስ ተጠቅሶበታል። አያችሁ? ስለዚህ የውቀት መንፈስ የጥበብ መንፈስ ስንል ያንኑ መንፈስ ቅዱስ ነው፣ ሌላ ማለታችን አይደለም። ግን ግብሩን ነው የምንናገረው፣ ስራውን እየተናገርን ነው። ጥበብ ሰጪ ነው። ይሄንን በብሉይ ኪዳን ላይ አይተናል። በጫካ በበረሃ የሚጓዙ 40 ዓመት ዝም ብለው በመድረ መዳ የሚጓዙ ሰዎች ኢንጂነር እንኳን እንደነሱ አልሰራ መቅደሱን ጥበብና ባሶኤልን በመንፈስ ቅዱስ በጥበብና በእውቀት ሞላሁት ይላል። ስለተሞላ አስደናቂ ሆነ መቅደስ ሰራ።
አስደናቂ የካህናቱ ልብስ፣ የዘማሪዎቹ ልብስ፣ የአሮን ልብስ ጉድ የሆነ ምንም ትምህርት የሌለው ሰው መንፈስ ቅዱስ ብቻ ስለሞላው እውቀት፣ የጥበብ መንፈስ፣ የተደነቀ ነው የእግዚአብሔር መንፈስ። ዓለማትን በመፍጠር ስራ ላይም አይተናል። ምድርን ያደራጀ ከዋክብቱን፣ ጨረቃን፣ ሰማያትን ሁሉ ያደራጀ መንፈስ ቅዱስ ነው። ይሄ በእውቀት ሲነሳ ሁልጊዜ መንፈስ ቅዱስ ነው የሚነሳው። በእውቀት የደረጀ ነው መንፈስ ቅዱስ። እውቀቱ ይጠበባል። እውቀቱ ልክ የለውም። ተናግረን እኛ በሰው አቅም አንችልም። ስለ መንፈስ ቅዱስ ገና ብዙ እንደነቃለን። ገና የሚያየንን ስናይ እንደነቃለን። ስለዚህ የእውቀት እና የጥበብ መንፈስ ነው የእግዚአብሔር መንፈስ። ስለዚህ እሱን እንደገና መለኮት አይደለም፣ እሱን አካል የለውም ማለት ማይውርነስ። ማነን እኛ? ምንድነን እኛ? ምንድነን? ጠጉነቱ ይሄ የጸጋ ዘመን ላይ ሰው ስለተቀመጠ በክርስቶስ ደም ተሸፍኖ ዓለም ስላለ ነው። አንድ ቀን ይሄ የጸጋ ዘመን ይነሳል። ቤተክርስቲያን ስላለች ነው በጸጋ ዘመን ውስጥ የምንኖረው። መንፈስ ቅዱስ የእውቀት የጥበብ መንፈስ ነው፣ ኃያል መንፈስ ነው፣ የተስፋ መንፈስም ተብሏል በኤፌሶን 1:13 ላይ። በኤፌሶን 1:13 በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። ምክንያቱም የርስታችን መያዣ እሱ ነው። የርስታችን መያዣ ስለሆነ በመንፈስ ቅዱስ ነው የታተምነው። መዳናችንን ያረጋገጥነው መንፈስ ቅዱስ ስላተመን ነው። ሪሲት ነው ለኛ። ደህንነታ ከኛ ጋር ይኖራል። ይዞን ወደ ዘላለም ህይወት የሚገባ መንፈስ ቅዱስ ነው። እሱ በተስፋ መንፈስ ታተማችሁ። ርስታችን እንደምንወርስ፣ እግዚአብሔርን መንግስት እንደምን ወይም ከእግዚአብሔር ጋር ህይወት እንደምንካፈል የነገረን መንፈስ ቅዱስ ነው። ያተመን እሱ ነው። ከኛ ውስጥ አሁን የሚኖረው በእኛ ውስጥ እሱ ነው። የሚያስተምረን እሱ ነው። አምላክ ነው። አምላክና ጌታ ነው። የክብር መንፈስ ተብሏል። ይሄ ሁሉ ለመለኮታዊ ባህሪው ማረጋገጫ ነው። አምላክነቱ፣ መለኮቱ፣ ስሙ አንድ ነው። መለኮታዊ ማረጋገጫው ነው። አንደኛ ጴጥሮስ 4:14 ስለ ክርስቶስም ብንነቀፍ የክብር መንፈስ የእግዚአብሔር መንፈስ በእኛ ላይ ያርፋል ነው የሚለው። ስለምን? ስለ ክርስቶስም ስንነቀፍ የሚያርፍብን ምንድነው? የክብር መንፈስ። የክብር የውርደት አይደለም፣ የክብር መንፈስ። ግን እኮ ሰዎች ነቀፉን እኮ ማለት አዋረዱን ማለት ነው። አንተ አትረባም፣ ማትረቢ፣ ዋጋ የሌላቸው እነዚህ ደግሞ ማለት ነው። ይህን ሲሉ እኛ ግን የክብር መንፈስ በላያችን ላይ ያርፋል። እዛ ላይ የክብርና የከበረ መንፈስ። ምክንያቱም ጴጥሮስ ባለፈውም ገለጻ ላይ እንዳየ ነው የከበረ ደም፣ የከበረ መንፈስ፣ የከበረ እያለ ነው ሁሉን ነገር የሚነግረን እዛ ላይ እንዳየ ነው። ስለዚህ የከበረ የክቡር መንፈስ ነው በእኛ ያለው እና መንፈስ ቅዱስ ክቡር ነው ማለት እንደ ስሙ ክቡር መንፈስ ነው። ሌላ አጽናኝ ነው። አጽናኝ ተብሏል ዮሐንስ 14:26 ላይ። የመጀመሪያ ክርስቶስ ሲያስተዋውቀው የሰጠው ስም አጽናኝ በሚል ነው የሰጠው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። የእውነት መንፈስ ነው፣ እንደገና አጽናኝ ነው። የእውነት መንፈስ ነው፣ እውነተኛ ነው፣ አይዋሽም፣ እውነተኛ መንፈስ ነው። ለዚህ ነው መንፈስ ቅዱስን አትዋሹ አታታሉ የሚተባል ነው። እሱ የእውነት መንፈስ ነው፣ ግን አጽናኝ ነው። የሚያጽናና፣ የሚመክር፣ የሚደግፍ መንፈስ ቅዱስ ይወቅሳል እንጂ አይኮንንም። አያችሁ፣ ኮንዴም አያረግም መንፈስ ቅዱስ፣ ግን ይወቅሳል ማለት እያስተማረ ይመልሳል። ወዳጅ ነው የሚወቅሰው አይደለም። መንፈስ ቅዱስ ይወቅሳል ወዳጅ ስለሆነ። አሁን ሮንግ ነገር ውስጥ ስንገባ፣ ኃጢአት ስናሰራ፣ ወይም ትክክል ያለው ነገር ስናረግ መንፈስ ቅዱስ ኢሚዲየትሊ ይወቅሰናል፣ አይከሰንም። ከሳሽ ከሆነ ያ ዲያብሎስ ነው፣ ያ ውሸታም፣ ያ ጠላታችን ነው። ስለዚህ ክስ ሲያወናብደን ኢሚዲየትሊ ወደ መስቀሉ ነው መሄድ ያለብን። ግን ወቀሳ ከመጣ ማስተካከል ነው። እሱ ከወዳጃችን ከመንፈስ ቅዱስ ነው። ስለዚህ ስሙ አጽናኝ ነው፣ ስሙ መካሪ ነው፣ ድንቅ መካር ነው። እሱም ይመክራል፣ ያጽናናል። የእግዚአብሔር መንፈስ ቅዱስ ይሄ ስሙ ከዘላለም ከአብና ከወልድ ጋር የነበረ ለሚኖረው ለእግዚአብሔር መንፈስ ቅዱስ የተሰጠ ያናኗር ወይም የግብር ስሙ ነው። መንፈስ ቅዱስ ከአብ ከወልድ አያንስም። በህላዌ በክብር በስልጣን እኩል ነው። በህላዌ የሚለው በህልውና በአናኗር ወይም እኔነት ማለት ነው። ስለዚህ መንፈስ ቅዱስ ከአብ ከወልድ አያንስም፣ በጭራሽ አያንስም። አንድ እኩል ነው። ለምን እንደሱ የሚሉ ስላሉ ነው። ኖ በስልጣንም በህላዌም በክብርም አንድ አምላክ ነው። ከአብ ከወልድ ከመንፈስ ቅዱስ ጋር አንድ አምላክ ሆኖ ያህዌ ለዘላለም ኤሎሂም ያህዌ ሆኖ ለዘላለም ይኖራል። ለዚህ በሶስትነት የተገለጠ አምላክ አንድ ሆኖ በአንድነት ለዘላለም ይኖራል ነው። መንፈስ ቅዱስ ፍጹም አምላክ ነው። መጽሐፍ ቅዱስ ያስተምራል ይሄን። ፍጹም አምላክ መሆኑን ያስተምራል። ሐዋርያ ሥራ ምዕራፍ 5 ከ3 እስከ 4 ሐዋርያ ሥራ ምዕራፍ 5 ከ3 እስከ 4 እንደዚህ ይላል። ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬሽ ያይ ታስቀርጸን ሰይጣን በልብ ስለምን ገባ? እግዚአብሔርን እንጂ ሰውን አልዋሻ። አያችሁ? እዛ ጋር ሰም የተሰጣውን እንት ነው ማንበብ ያለብን። ጴጥሮስ ይያወራ ያለው መንፈስ ቅዱስን ነው ያታለልከው። መንፈስ ቅዱስ ወርዶ ቤተክርስቲያን በርዛ አርጋ የመጀመሪያው አዲስ ኪዳን ቤተክርስቲያን ተወልዳ ማለት ነው። ስራዋን ስትጀምር ወይም አዲስ ኪዳን የሚለው በቃ ብሉይ ኪዳኑ አሁን ማቴዎስ ወንጌል ማርቆስ ሉቃስን ስናይ ገና ስቲል ብሉይ ኪዳን ዘመን ነው፣ ሽግግር ላይ ነው የነበሩት። የመጨረሻው ነብይ እንተና ዮሐንስ ነው። ሲ ክርስቶስ ራሱ በነበረበት ዘመን መቅደሱ ነበር። ስቲል ገና በብሉይ ኪዳን ውስጥ ነው። አልሞተማ ክርስቶስ ደሞ አልፈሰሰ። ስለዚህ በብሉይ ኪዳን ውስጥ ነበር። ያ አዲሱ ኪዳን ያመጣው ሐዋርያ ሥራ ላይ መንፈስ ቅዱስ ነው። መንፈስ ቅዱስ ስለወረደ ነው ቤተክርስቲያን በርዝ ያደረገችው ተወለደችው። በዚህ ምድር ላይ ኤግዚስታንስ ያገኘችው በመንፈስ ቅዱስ መውረድ ምክንያት ነው። እና እነዚህ ሰዎች አማኞች ናቸው እንኳን አይልም መጽሐፍ ቅዱስ። እውነት የሚገርማችሁ ማንበብ ትችላላችሁ፣ certain people የሚላቸው አማኙን አማኝ ነው የሚለው፣ በየእንትናቸው ነው የሚጠራው። ሁለት ባልና ሚስት ሐናንያና ሰጲራ መተው እንዴት አድርገው ገንዘባቸውን በሐዋርያት እግር ስር እንዳስቀመጡ ነው የሚናገረው። ስለዚህ እንዳታለሉ እዛ ጋር ሐዋርያት ሥራ ምዕራፍ 5 ላይ ስታዩ ታዩታላችሁ። ግን ጴጥሮስ ምንድነው ያለው? እኔ አሁን ምፈልገው ነጥብ ማለት ነው፣ ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬሽ ያይ ታስቀር ዘንድ ሰይጣን ስለምን በልብህ አኖረልና እግዚአብሔርን እንጂ ሰውን አላታለልክም። እዚህ ጋር ማንን ነው እግዚአብሔር እያለ ያለው? መንፈስ ቅዱስን ነው እግዚአብሔር የሚለው። ያታለልከው መንፈስ ቅዱስ እግዚአብሔርን ነው ያታለልከው ነው የሚለው። ሁለተኛ ቆሮንቶስ 3 ከ17 እስከ 18 ሁለተኛ ቆሮንቶስ 3 ከ17 እስከ 18 ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዛ አርነት አለ። እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስተዋት ያብለጨለጭን መንፈስ ከመሆን ጌታ እንደሚደረግ ያመልክን መስል ዘንድ ከክብር ወደ ክብር እንለወጣለን። ይሄ እንግዲህ ቃሉ ምንድነው? ስለ ብሉይ ኪዳን ክብር እና የአዲስ ኪዳኑን ክብር ነው የሚያወዳድረው። እኛ እንትና ማነው ሙሴ ፊቱን እንደሸፈነው ጊዜያዊ ለጊዜው ታይቶ ለጊዜው የሚጠፋ ክብር አይደለም ካለ በኋላ ጌታ ግን መንፈስ ነው ይላል። መንፈስ ቀደም ስሞቹን የነገርኳችሁ ቀደም ለመንፈስ ቅዱስ የተሰጡትን ስም እንድናይ ብዬ ነው። እዚህ ጋር የገባው ጌታ መንፈስ ቅዱስ ነው። ጌታ መንፈስ ነው የሚለው መንፈስ ነው። የጌታ መንፈስ ደግሞ ባለበት የጌታ መንፈስ ብለናል ቀደም አሳይቻችኋለሁ። ስለ ስሙ ስንናገር የመንፈስ ቅዱስ ስሙ መገለጫው የጌታ መንፈስ ይባላል ብዬ ቀደም ሰጥቻለሁ። ስለዚህ ጌታ መንፈስ ነው። የጌታ መንፈስ ባለበት በዛ አርነት አለ። ነጻነት ማለት ነው አርነት አዲሱ ትርጉም። ስለዚህ እኛ ሁላችን በመጋረጃ በማይከደን እንደማይከደን ሳይከደንብን እንደነ ሙሴ ሳይሸፈንብን ፊት እንዲሁ በጌታ ፊት እንደ መስተዋት ነው ምናብለጨልጨው። ይሄ መንፈስ ከመሆን ጌታ እንደሚደረግ ያመልክን መስል ዘን ከክብር ወደ ክብር እንለወጣለን። ይሄን የሚያረጋው መንፈስ ቅዱስ ነው። ክብራችን እንድንብለ ከክብር ወደ ክብር ከጸጋ ወደ ጸጋ እንድንሄድ የሚያረጋን መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ስለዚህ ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ። ስለዚህ ጌታ መንፈስ ነው። ማቴዎስ ወንጌል 28:19 ማቴዎስ ወንጌል 28:19 እንግዲህ ሄዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጉልኝ ነው የሚለው። እይ ክርስቶስ ራሱ ነው ያለው። ስለዚህ በአብ አለ በወልድ አለ በመንፈስ ቅዱስ ስም። እይ ስም ያለው ነገር እኔነት አለው ማንነት አለው ብለናል። ስለዚህ በአብ በወልድ በመንፈስ ቅዱስ ስም። ስለዚህ በአብ በወልድ በመንፈስ ቅዱስ ስም አጥምቁልኝ ነው የተባለው። ስለዚህ አምላክነት ከሌለው መንፈስ ቅዱስ ክርስቶስ ይሄንን አያረገም ነበር፣ አያስገባም። መንፈስ ብቻ ነው ብሎ ካለ አያስገባ። ስለዚህ በአብ በወልድ በመንፈስ ቅዱስ ስም። ዮሐንስ ወንጌል 15:26 ዮሐንስ ወንጌል 15:26 ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል። ይሄንን በጣም ማወቅ አለብን። አንድ ሰው የሰጠው ምሳሌ ጥሩ ነው። አይ ቲንክ ተስፋዬ ሮቤሌ ላይ መጽሐፍ ነው ያነበብኩት መሰለኝ። እሱ እኔ ፎቶ ማንሳት ወዳለው አለ እና ብዙ ጊዜ እውነት ነው፣ የኔም ባል እንደሱ ነው እና ፎቶ ያነሳል፣ ግን የእሱ ብዙ ፒክቸር የለውም። እኛ ነን ያለ ነው፣ እኔና ልጆቹ። እሱም እንትናም እንደዛ ነው ያለው። ስለዚህ ሰዎች መጥተው ኖ ኖ ኖ እሱ አይደለም ያነሳው ይሄን ፎቶ፣ ምክንያቱም እሱ የለም እዚህ ውስጥ ቢሉ ትክክለኛ ሀሳብ አይደለም። የአንሺው ስለሆነ ያንን ነገር ያደርግ የነበረው እሱ ስለሆነ እሱ አልተገኘም እዛ ጋር። እዚህ ጋር ብዙ ጊዜ ምን ይላሉ? መንፈስ ቅዱስ ብዙ እንትን አልተደረገም ይላሉ። ከአብ ከወልድ ጋር እየገባ ነው እንትን የተደረገው። አዎ መንፈስ ቅዱስ ሲመጣ ስለ እኔ ነው ያለው ክርስቶስ። በመጀመሪያ ደረጃ መንፈስ ቅዱስ ራሱን ሊያከብር አልመጣም። ወደዚህ ምድር የመጣው ክርስቶስን ሊያከብር በመስቀሉ ስራ የተሰራውን ስራ ፍጻሜ እንዲያገኝ ነው መንፈስ ቅዱስ ወደዚህ የመጣው። ይህችን ቤተ ክርስቲያን በዚህ ምድር ላይ በርዝ እንድታደረግና በዚህ ኤግዚስታንስ አግኝታ ለዓለም ሁሉ ምስክር እንድትሆን ነው መንፈስ ቅዱስ በዚህ ምድር ላይ የሚኖረው። ራሱን ሊያከብር አይደለም። ስለዚህ ስለ ራሱ አያወራም መንፈስ ቅዱስ፣ ሁልጊዜ ስለ ክርስቶስ ነው የሚያወራው። ጌታም እንደሱ ነው ያለው። የእውነት መንፈስ በመጣ ጊዜ እሱ ስለ እኔ ነው፣ ስለ ክርስቶስ ነው የሚያወራው። ስለ እኔ ይመሰክራል እሱ ነው ያለው። እዛ ጋር የገባው እንኳን እሱ የሚል ነው የገባው። ዮሐንስ ወንጌል 14:16 ዮሐንስ ወንጌል 14:16 እኔ አብን እለምናለሁ ከዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል፣ እርሱም ይሄን እንድትይዙልኝ ስለምፈልግ ነው። ዓለም የማያየው የማያውቀው ስለሆነ ሊቀበለው የማይችል የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን ታውቁታላችሁ፣ እናንተ ታውቁታላችሁ። አዘ ፐርሰን ነው የሚያወራው እሱ። ዓለም አያውቀውም፣ ዓለም አያየውም። እውነት ነው፣ ዓለም አያውቀውም፣ ዓለም አያየውም። እኛ ግን በውስጣችን ስላለ እኛ ሲያጽናናን፣ ሲመክረን፣ ወደ እውነት ሲመራን፣ ስንወድቅ ሲያነሳን፣ ቃሉን እየላከ ሲያስተምረን፣ ሲፈውሰን እግዚአብሔር። አሁን እኔ ራሴ አንዳንድ ጊዜ አስተምሬ ከጨረስኩ በኋላ የምደነቅበት ጊዜ አለ። ለምን እንዴት አድርጎ በአፌ ብዙ ጊዜ እንትኑ መልሼ ስሰማው በተለይ ያስተማርኩ አይመስለኝም፣ በቃ የምፈልገውን ያልኩም አይመስለኝም። ብዙ ጊዜ ግን መልሼ ተቀዳውን መልሼ ስሰማ እገረማለሁ። ይሄ እግዚአብሔር መንፈስ ካልሆነ እኔ አይደለሁም ብዬ በደንብ ማረጋግጠው። እሱ በውስጣችን ስለሚሆን እኛ እናውቀዋለን። እኛ ከእኛ ጋር ሲመክረን፣ ሲገስጸን፣ ሲወቅሰን፣ ወደ እውነት ሲመራን እኛ እናውቀዋለን። እሱ ተባለ አዘ ፐርሰን የተጠቀሰው እሱ። ሐዋርያ ሥራ ምዕራፍ 2:33 ሐዋርያ ሥራ ምዕራፍ 2:33 የመንፈስ ቅዱስ የተስፋ ቃል ከአብ ተቀብሎ ይህ እናንተ አሁን የምታዩትን የምትሰሙትን አፈሰሰው። እዚህ ጋር ክርስቶስ ኢየሱስ ካረገ በኋላ መንፈስ ቅዱስ መውረዱ የክርስቶስ ኢየሱስ በአብ ቀኝ መቀመጡ ማረጋገጫ ነው ብለናል። ስለዚህ ምንድን ነው የሚላቸው ጴጥሮስ? እነዛ ሰዎች መጥተው እነሱ ሁሉም በመንፈስ ቅዱስ ተሞልተው ልሳን ይናገሩ ነበር በሚሰሟቸው ቋንቋ። እሱንም ማወቅ አለብን። በሚሰሟቸው ቋንቋ ነበር የሚናገሩት፣ ምክንያቱም ጊዜው ጵራቅሊጦስ ነው። ከዓለም አይሁዳውያን ተሰብስበው በኢየሩሳሌም መጥተው ባህላቸውን የሚያከብሩበት ከሶስቱ ዋና በዓል ውስጥ አንዱ ነው ይሄ በዓለ ሃምሳ። ስለዚህ እነዚህ በሙሉ የከበቧቸው መንፈሳዊ የሆኑ አይሁዶች ናቸው። ከየት ነው የመጡት? ከዓለም ዙሪያ። እዛ ጋር ተጠቅሷል፣ ከዓለም ዙሪያ። ስለዚህ እነዚህ ሰዎች በመንፈስ ቅዱስ ሲሞሉ የተናገሩት የእያንዳንዳቸውን ቋንቋ ነው፣ የእያንዳንዳቸው። ስለዚህ ሰከሩ አሉ አንዳንዶቹ። ነው አለ ጴጥሮስ ተነስቶ፣ ይሄ ጉሽና የጠላ ጉዳይ አይደለም፣ የስካር አይደለም። ይሄን ያደረገው የመንፈስ ቅዱስን የተስፋ ቃል ታስታውሱ እንደሆነ ክርስቶስ የሰጠው የተስፋ ቃል፣ እኔ ብሄድ ይሻላቸዋል፣ ከእኔ ሌላ አጽናኝ ይመጣል ያለው የተስፋ ቃል የሰጠንን አብ ጋር ሄዶ በአብ ቀኝ ተቀምጦ፣ አንደኛ በአብ ቀኝ ለመቀመጡ እኛ ማረጋገጫ አለን። ለምን? መንፈስ ቅዱስን እልካለሁ ብሎ ነበር ላከው። ይሄ የምታዩትና የምትሰሙት ክርስቶስ አብ ቀኝ ተቀምጦ የላከው የተስፋ ቃል ነው ነው የሚላቸው። እና ሁሉም በራሳቸው ቋንቋ ሰሙ ይላል። በጣም ይገርማል። በራሳቸው ቋንቋ ስለሰሙ ነው እያንዳንዱ ወደ አገሩ ሁሉም ጌታ 3000 ሰው በአንድ ጊዜ ክርስቶስን ተቀበለ። 3000 ሰው ክርስቶስን ሲያገኝ ወዴት ሄደ? በአንድ ጊዜ ወደ ዓለም ተበተኑ፣ ወደ መጡበት ሀገር ሄዱ ማለት ነው። በፐርፐዝሊ መንፈስ ቅዱስ እነዚህ ሰዎች ይናገሩበት የነበረው የሰጣቸው ልሳን እዛ የነበሩት ሰዎች ሊሰሙት የሚችሉትን ልሳን ነው የነገራቸው። ይሄ እኮ ብሉይ ኪዳን ላይም በልዩ ቋንቋ እግዚአብሔር በልዩ ቋንቋ ሕዝቤ ይናገራል ብሎ ያለውን ትንቢት ነው የፈጸመው። ስለዚህ እነዚህ አይሁዳውያን ያውቃሉ የትንቢቱ ቃል እዛ እንዳለ። እና እነዚህ አልተማሩ እና አቃ የገሊላ ሰዎች አይደሉም ወይ? የገሊላ ሰው የተናቀ ነው አሳጥማጅ ያልተማረ ማለት ነው። እነዚህ የገሊላ ሰዎች አይደሉም ወይ? ግን እኮ በእኛ ቋንቋ ምናልባት በጣም እንግዲህ በጊዜው የነበረ የረቀቀ ቋንቋ ግሪክ ነው። በግሪክም ይናገራሉ፣ በጣሊያንኛ ይናገራሉ። ኢቭን እንኳን ኢጅፕት ከአረብኛም ነበር ማለት ነው። በሁሉም ተናገሩ መንፈስ ቅዱስ በሰጣቸው ቋንቋ እሱ ነው የተባለ። በዚህ ነው ለዚህ ነው በደህንነታችን ላይ የስላሴ ስራ አለ። በዓለም አፈጣጠት ላይ የስላሴ ስራ አለ። በግብር ሶስትነት አይተናል። የስራ ሶስትነት አይተናል። የመለኮት አንድነትን አይተናል። የስም ሶስትነትን አይተናል ነው የምንለው የስላሴ አማኞች። ይህ በስላሴ አምናለሁ ማለታችን ነው። እግዚአብሔር አምላክ በሶስትነት የተገለጠ አንድ አምላክ ነው። የግብር ሶስትነትን አይተናል። አሁን እዚህ ጋር መንፈስ ቅዱስ የሚለውን በምንም መቀየር አንችልም። አብ ከአብ ተቀብሎ ክርስቶስ የሰጠው ተስፋ ቃል ግን መንፈስ ቅዱስ ብለን ስላሴን እናምናለን። ሲ በአካል መለያየትን እያመንን የመለኮት አንድነትን ነው የምናጸድቀው። አንድ ምንም አንነጣጥለው ፈጽ አንጨፈላልቀውም። እንደሞ ጨፈላልቀን ደግሞ አብ ወልድና ወልድ መንፈስ ቅዱስ አንልም፣ ደግሞ አንነጣጥልም። ግን በስም ሶስትነትን የግብር ሶስትነትን የአካል ግን መለያየትን እናጸድቅ እናምንና በመለኮት አንድነትን በባህሪ አንድነትን እናምናለን። የህልውና አንድነትን እናምናለን። እግዚአብሔር ብቻ ደግሞ ገንዘቡ ያደረገው ባህሪ መንፈስ ቅዱስ አለው። እግዚአብሔር ብቻ ላይ በፊትም አይተናል፣ በአብ በወልድም አይተናል። ሌላ የሌለው ማንም ሰው እኔ ነኝ ያለ የሌለው አማልክት ተብሎ እንኳን የተጠራ የሌለው መላእክት እንኳን የሌላቸው እግዚአብሔር ብቻ ያለው ባህሪ መንፈስ ቅዱስ ላይ ታይቷል። የመለኮታዊ መለኮት ለመሆኑ ወይም አምላክ ለመሆኑ ማረጋገጫ መንፈስ ቅዱስ የመጀመሪያ ዘላለማዊ ነው። እንግዲህ ለአብም ሰጠን ወልድንም ሰጠን አይተናል። አሁን መንፈስ ቅዱስ ዘላለማዊ ነው። በዕብራውያን 9:14 ላይ ዕብራውያን 9:14 እንደዚህ ይላል፣ በዘላለም መንፈስ ወለደን ነው የሚለው። ራሱ የዘላለም ህይወት ነው፣ የዘላለም መንፈስ ነው ለዘላለም። ስለዚህ መንፈስ ቅዱስ ዘላለማዊ ነው። አብ ዘላለማዊ ነው፣ ወልድ ዘላለማዊ ነው፣ መንፈስ ቅዱስ ዘላለማዊ ነው። በሁሉ ቦታ ይገኛል። መንፈስ ቅዱስ ልክ እንደ አብ በሁሉ ቦታ ይገኛል፣ እንደ ክርስቶስ እንደ ወልድ በሁሉ ቦታ ይገኛል። በሁሉ መዝሙረ ዳዊት 139:7-8 መዝሙረ ዳዊት 139:7-8 ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ቦታ አንተ በዚያ አለህ፣ ወደ ሲኦል ቦርድ በዚያ አለህ። እንደ ንስር የንጋት ክንፍ ቦስት እስከ ባህር መጨረሻ ብበር በዚያ እጅ ተመራኛለች፣ ቀኝህም ትይዘኛለች። ስለዚህ ከመንፈስህ ወዴት ትሸሻለሁ? የእግዚአብሔር መንፈስ እውነት ነው፣ የሌለበት ቦታ የለም። መንፈስ የሚለው ራሱ ያንን ነው የሚያመለክተው። ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? መንፈስ ብለን ብቻ እንዳናቆም፣ ንፋስ የማይታይ አድርገን ደግሞ እንዳንተው ፊት አለና እንትን አረገብን። የእግዚአብሔር ቃል አስገራሚ ነው። ከመንፈስ ወዴት እሸሻለሁ? ከፊትህስ ወዴት እሰወራለሁ? ወዴት ሄዳለሁ? ወደ ሰማይ ቦታ ተበዚ ያለ አይን አለው ማለት ነው። በዚህ መንፈስ ቢሆን ፊት አለው፣ አይን አለው፣ ጆሮ አለው፣ ይሰማል ማለት ነው። መንፈስ ነው ግን በሁሉ ስፍራ ግን ይገኛል። ሁሉን ያውቃል። የእግዚአብሔር መንፈስም ሁሉን ያውቃል። ይህንን እንግዲህ እንዳስታወሳችሁት ለአብ ሞክር፣ አብንም በዚህ ውስጥ ከተናል፣ ወልድንም በዚህ ውስጥ ከተናል። አሁን መንፈስ ቅዱስ ላይ ሁሉን ይችላል። ሉቃስ 1:39 ማርያምም መልአኩን እንግዲህ ይህን የምታስታውሱት ታሪክ ነው። ወደ ማርያም ለአንድ ሰው ለታጨች ወይም ዮሴፍ ለሚባል ሰው ለታጨች ሴት ማርያም ነው መልአኩ ተልኮ፣ ገብርኤል ነው ማለት ነው ተልኮ ወደዚች ሴት ይመጣል። ስለዚህ ጸጋን የሞላብሽ ወይ በእግዚአብሔር ዘንድ ጸጋን አግኝተሻልና ደስ ይበልሽ የሚል ሰላምታ ያቀርብላታል። እሷ ደግሞ ይሄ ምን አይነት ሰላምታ ነው ትላለች። ማርያምም መልአኩን ከዛ ወንድ ልጅ እንደምትወልድ ይነግራታል። ወንድ ልጅ ትወልጃለሽ፣ ስሙን አማኑኤል ትይዋለሽ፣ ህዝቡን ከኃጢአታቸው ያነጻቸዋል ሲላት፣ ማርያምም መልአኩን ወንድ ስለማላቅ እንዴት ሊሆን ይችላል አለችው። ምክንያቱም ገና አላገባች ሴት ልጅ አገረድ የሆነች ሴት ስለሆነች እኔ ወንድ አላውቅም አላገባሁም ማለቷ ነው ባጭር አማርኛ። እና አላገባሁም እንዴት ሊሆን ይችላል አለችው ስትለው ምንድን ያላት፣ ኦ እሱማ ቀላል ነው፣ እንዲህ ተደርጎ በዚህ ገብቶ በዚህ ወጥቶ አላለም ገብርኤል። ማነው አላላትም ገብርኤል። ያለው ነገር ቢኖር ምን አላት፣ ባንቺ ላይ መልአኩም ይላል መልሶ እንዲህ አላት መንፈስ ቅዱስ ባንቺ ላይ ይመጣል የልዑል ኃይል ይጸልልሻል ይጸልላል የሚለው ሻዶ ወይም ይከልልሻል ማለት ነው ይጸልልሻል እና ትወልጃለሽ ከዚህ በላይ አላቀም በቃ እዚህ ጋር ነው ያቆመው መንፈስ ቅዱስ ባንቺ ጋር ይመጣል ልጁ የሚወለደው ከመንፈስ ቅዱስ ነውና እጮኛህ ማርያምን ይዘህ ለመሄድ አትፍራ ብሏል ሲ ክርስቶስ ከመንፈስ ቅዱስ እንደሚወለድ ነው እየደጋገመ የሚናገረው ስለዚህ እዚህ ጋር የሚነግራት መንፈስ ቅዱስ ባንቺ ላይ ይመጣል የልዑል ኃይል ይጸልልሻል ወይም ልዑል ሻዶ ያረግሻል ይከልልሻል ይሄንን ራሱ ይሄ ልዑል የሚለው በሙሴ ላይ አይተነዋል የልዑል ክንድ በልዑል ክንድ ነው ሙሴንም የከለለው እንዳያይ እግዚአብሔርን አይቶ በህይወት ሰው መኖር ስለማይችል ጀርባውን ሊሰጠው እግዚአብሔር በልዑል ክንድ ከልሎታል እዚህ ጋር ይከልልሻል ሻዶ ይሸፍንሻል በቃ ምንም ሰይጣን ሳይ ዓለም ሳይ ምንም ነገር ልጁ ሲወለድ ልጁ በማህፀኗ ሲፈጠር ምንም አይነት ነገር ዛው ማህፀኗ ሳይገባ ማለት ነው ከልሎ በመንፈስ ቅዱስ ኃይል እንዲጸነስ መንፈስ ቅዱስ ነው ይሄንም ያረጋው አለ ገብርኤል ከዛ በላይ ግን ምን አላት በቃ ለእግዚአብሔር የሚሳነው ነገር የለም ነው ያለው ሲ መንፈስ ቅዱስ ነው የሚያወራው ስለ መንፈስ ቅዱስ ነው መንፈስ ቅዱስ ነው ይሄን ስራ የሚሰራው ባንቺ ውስጥ ልጅ እንዲጸነስ የሚያረጋው መንፈስ ቅዱስ ነው አለና የዘጋበት ቋንቋ ምንድነው ለእግዚአብሔር የሚሳነው ነገር የለም ለእግዚአብሔር ማ ለእግዚአብሔር መንፈስ ቅዱስ ነው እዚህ ጋር ይገባው ለእግዚአብሔር መንፈስ ቅዱስ የሚሳነው ነው ከዚህ በላይ እንዳጠይቀኝ ነው ከዚህ በላይ እኔም አላቀም ነው ግን አንድ ነገር አቃለሁ ለእግዚአብሔር መንፈስ ቅዱስ የሚሳነው ነገር የለም ስለዚህ እግዚአብሔር መንፈስ ቅዱስ የሚሳነው ነገር የለም እውነት ነው የእግዚአብሔር መንፈስ ይፈጥራል ሲፈልገው ያለን ወደ መኖር የሌለን ወደ አለመኖር ማምጣት ይችላል እግዚአብሔር መንፈስ ሁሉም ማድረግ ይችላል ሌላ ፈጣሪ ነው እግዚአብሔር መንፈስ ራሱ ፈጣሪ ነው በዘፍጥረት 1 2 ላይ እናያለን በዘፍጥረት 1 2 ላይ የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር ይላል መጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ካለ በኋላ የእግዚአብሔር መንፈስም በውሃው ላይ ሰፎ ነበር ሲ ምድርም ባዶ ነበረች ካለ በኋላ ቅርጽ ቤስ ነበረች ቅርጽ የሰጣት አስደናቂ ቅርጽ እንድትይዝ አሁን እንደሚሉት ኦቨል የሆነ እንትን እንዲኖራት የተደረገችው በመንፈስ ቅዱስ ነው ጠፍጣፋም ብትሆን ወይም ክብም ብትሆን ወይ አራት ማዕዘን ብትሆን ኖሮ ችግር ነበር አሁን ያላትን ቅርጽ ስለያዘች ነው ቀንና ለሊት የሚፈራረቀው ይሄ እግዚአብሔር መንፈስ ካምሮአችን በላይ ነው እንዲወስ መቼም ይገርማል በእኛ አፍ እንደዚህ መወራቱ ራሱ ግን ያ እግዚአብሔር መንፈስ በውሃ ላይ ሰፎ ያቺ ቅርጽ ቢስ የነበረች ምድር ታች እኛ እንኳን አሁን በደረ ሲሉ የሰማነውን እንኳን 9 ፕላኔት 10 ማለት ዶርፍ ነው ምናም ይላሉ ግን 9 እንኳን ፕላኔት አሉ በተባለው እንኳን በጣም ትንሽ አይሆነችው መሬት መርጦ የሰው ህይወት እንድትፈጠርባት ያደረገ መንፈስ ቅዱስ ህይወት እንዲኖራት ይሄ ኦክሲጅን የሚለው ምን ተነፍሰው አየር እንዲኖረው ሰው ህይወት በዚህ ምድር ላይ ኤግዚስት እንዲያደርግ ለህይወት ያዘጋጃት መንፈስ ቅዱስ ፈጣሪ ነው መንፈስ ቅዱስ በመዝሙረ ዳዊት 104:30 ላይ መዝሙረ ዳዊት 104:30 ላይ ምን ይላል መንፈስህን ትልካለህ ይፈጠሩማል የምድርን ፊት ታድሳለህ ምድር ብታረጅ ምድር የፈለጋ እግዚአብሔር ወይኔ አይልም አይሰጋም ዛሬ አሁን ችግር አይደለም ይሄው እየሰማን ነው እንትን የተፈጠሮ እንትን እየተናጋ ነው አይሱም እየቀለጠ ነው በርሃው እየሰፋ ነው ብዙ ተፈጠሮ ላይ መሬት ፕላኔታችንን እንትን እናድን የሚል ነው ወሬ የምንሰማው ግን መጽሐፍ ቅዱስ ሲነግረን መንፈስን ትልካለህ እንደገና ይፈጠራሉ አለ የሌሉትን ወደ ማኖር ታመጣለህ ሌላ ደግሞ የምድርን ፊት ታድሳለህ ታዲያስ እኔ ራሴ እንደሱ ነው ነው ጌታ ሆይ አንተ ኮ የምድርን ፊት የምታድስ ነው ደግሞ እኔም ታድሰኛለላለሁ እንደሱ ነው ያድሳል አዲስ ማድረግ ይችላል አዲስ አድርጎ ማቆም የሚችል መንፈስ ቅዱስ ነው በኢዮብ 26:13 ላይ ኢዮብ 26:13 በመንፈሱ ሰማያት ውበትን አገኙ በመንፈስ ቅዱስ ነው ሰማያቱ ውበትን ያገኙት ስለዚህ እግዚአብሔር መንፈስ ቅዱስ ፈጣሪ ነው በፍጥረት ስራ ውስጥ ስራው ማደስ ቅርጽ መስጠት ማደራጀት የመንፈስ ቅዱስ ስራ ነው ሰውም ሲፈጠር ባለፈው እንዳየነው አብ የሚያስም እንፍጠር ወልድ ቃል የሚናገር ቃል ወጣን ተፈጠረ የተፈጠረውን እፍ ማለት ወሰጭ የሚሆን መንፈስ ቅዱስ ነው ይሄን የሚሰራው በአብ በወልድ መንፈስ ቅዱስ ነው ተደራጅቶ ስራው የሚሰራ አንድ አምላክ ነው የምናመልከው በቃ ባጭሩ አንድ አምላክ ነው አንነጣጥልም፣ አኑን አናተላልቅም፣ አናባዛም፣ አንቀንስም፣ አንጨፋልቅም ወይም አንለያይም። አንድ አምላክ እንደተጻፈልን እንደምናነበው አንድ አምላክ ነው ምናምነው። ለሙታን ህይወት ይሰጣል መንፈስ ቅዱስ፣ ያም የመለኮታዊ ባህሪው ማረጋገጫ ነው። ሮሜ 8:11-14 ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ለሚሞተው ሰውነታችሁ ህይወት ይሰጠዋል። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። ኢየሱስ ክርስቶስን ከሙታን ያስነሳው የእርሱ መንፈስ፣ ከሙታን ክርስቶስ ኢየሱስን ያስነሳ መንፈስ ቅዱስ ነው። ስለዚህ እሱ ነው ለእኛም ለሚሞተው ሰውነታችን ህይወት የሚሰጠን። ለነገሩ ያለቀው ነገር ምንድን ነው? ከክርስቶስ ጋር ኦልሬዲ አስነስቶ በአብ ቀኝ አስቀምጦናል። ስለዚህ አሁንም ለሚሞተው ሰውነታችን ህይወት የሚሰጠው እሱ ነው። ስለዚህ እግዚአብሔር በእግዚአብሔር መንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው። እግዚአብሔር እና መንፈስ ቅዱስ መለያየት አይቻልም። በእግዚአብሔር መንፈስ የሚመራ የእግዚአብሔር ልጅ ነው። ምክንያቱም በእግዚአብሔር መንፈስ ቅዱስ የሚመሩ የእግዚአብሔር ልጆች ናቸው ነው። ምንም እዚህ ጋር ሲነግረን መንፈስ ቅዱስ እና እግዚአብሔር ለያይቶ አይነግረንም። ሌላው ለእግዚአብሔር አብ የተነገረው ለመንፈስ ቅዱስም ተነግሯል። ለምሳሌ ዘዳግም 17:7 ላይ ለእግዚአብሔር ቅድም ለአብ የተነገረ ለክርስቶስ ተነግሯል እያልኩኝ፣ ለምንድን ነው አብ ላይ አሁን ችግር የለም? ምንም አይነት ትምህርቶች አብ ላይ ችግር የለባቸውም። ሙስሊምም እንግዲህ አላህ ይላል፣ ያው ጁሾቹ እውነት ነው ያህዌ ይላሉ፣ አንድ አምላክ ያመልካሉ። አሁን ችግር ያለው ምንድነው? ብዙ ችግሩ ክርስቶስ ላይ፣ በብዛት ክርስቶስ ላይ ነው። አንዳንድ ደግሞ መንፈስ ቅዱስ ላይ ነው። ስለዚህ ነው ሞር እዛ ላይ የምናተኩረው። ዘዳግም 17:7 እግዚአብሔር በመካከላቸው ነው ወይስ አይደለም ሲሉ እግዚአብሔርን ስለተፈታተኑ የዚያ ስፍራ ስም ማሳህ ወይም መሪባ ተብሎ ተጠራ ይላል። እግዚአብሔርን ስለተፈታተኑ የእስራኤል ልጆች ይሄንን ቃል ወስዶ ዕብራውያን 3:7 ላይ እንደዚህ ይለዋል። ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምጹን ብትሰሙ አባቶቻችሁ እኔን የተፈታተኑበትን የመረመሩበትን 40 ዓመታት ስራዬን ያዩበትን በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ማን ነው እዚህ ጋ ዕብራውያንን የጻፈው ሰው ምንድን ያለው? መንፈስ ቅዱስ እንደሚል ብሎ ነው የሚጀምረው። ዛሬ ድምጹም ስትሰሙ አባቶቻችሁ እኔ የተፈታተኑበት ማንን የተፈታተኑት? መንፈስ ቅዱስን ብሎ ነው ዕብራውያን የሚነግረን። እዚህ ላይ ዘዳግም 17:7 ላይ ግን እግዚአብሔር ብሎ ነው የሚነግረን። ስለዚህ አዲስ ኪዳን ላይ ያኔ ለካ ሲፈታተኑት የነበረው መንፈስ ቅዱስን ነው ማለት ነው። ዛሬ መንፈስ ቅዱስ እንደሚል እሱ እያለ ዛሬ ድምጹን ስትሰሙ አባቶቻችሁ እኔን የተፈታተኑበትን የመረመሩበትን 40 ዓመታት ስራዬን ያዩበትን በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉ ብሎ እንደገና ለዕብራውያኑ ይሄንን ጥቅስ ይጠቅስላቸው። መንፈስ ቅዱስን አታስመርሩት ነው የሚላቸው። ኢሳይያስ 6:8-9 የጌታም ድምጽ ማንን እልካለሁ ማንስ ይሄድልናል ሲል ሰማሁ። እኔም እነሆ እኔ ላከኝ፣ እርሱም ሂድ፣ ይህን ሕዝብ መስማት ትሰማላችሁ፣ አታስተውሉም፣ ማየትም ታያላችሁ፣ አትመለከቱም በላቸው። ይሄን የሚለው ኢሳይያስ 6:8-9 ነው። ሐዋርያት ሥራ 28:25-26 እንመልከት። ሐዋርያት ሥራ 28:25-26 መንፈስ ቅዱስ በነቢዩ በኢሳይያስ ለአባቶቻችሁ ወደዚህ ሕዝብ ሂድና መስማትን ትሰማላችሁ አታስተውሉ፣ ማየትንም ታያላችሁ አትመለከቱም በል አለኝ ነው የሚለው። ሐዋርያት ሥራ ላይ መንፈስ ቅዱስ እንደሆነ ነው የሚነግረን። ኢሳይያስ ግን ጌታ ድምፅ ማን እልካለሁ ሲል ሰማው አለ። እሱ ግን ሂድና ይሄን በል አለኝ ይላል። ነቢያት ራሳቸው የእግዚአብሔር መንፈስ ነበር የሚጠራቸው፣ የእግዚአብሔር መንፈስ ነበር የሚልካቸው። አዲስ ኪዳን ስለተገለጸ ሚስጥር የነበረው ነገር በአዲስ ኪዳን ስለተገለጠ ነው። ስለዚህ የእግዚአብሔር መንፈስ እግዚአብሔር ነው። የእግዚአብሔርን ከመንፈሱ መለየት አንችልም። እግዚአብሔር መንፈስ ቅዱስ፣ አብ ወልድ መንፈስ ቅዱስን የአካል ሶስትነት አለ። የግብር ወይም የስራ ሶስትነት አይተናል። የስም ሶስትነትን አይተናል። ግን የባህሪ የህልውና የመለኮት አንድነትን ያየ ነው። ስለዚህ አንድ አምላክ ነው የምናመልከው። መጽሐፍ ቅዱስ ራሱ አብን ሲጠራ ወልድን መንፈስ ቅዱስን ሲያስገባ ሳይጨነቁ ነው የሚጽፉት። ሐዋርያት ራሳቸው ጭንቅ የለባቸውም። ለአብ የተባለውን ለመንፈስ ቅዱስ ብለው ሲጽፉ ጭንቅ የለባቸውም። ለምን? አንድ አምላክ ነው የሚያመልኩት። ምንም አይነት ኮንሽንሳቸው ችግር የለውም። አንድ አምላክ ነው የሚያመልኩት። እኛም ችግር ሊኖረን አይገባም፣ አንድ አምላክ ስለምናመልክ። በሚቀጥለው ሳምንት ስንገናኝ መንፈስ ቅዱስ በብሉይ ኪዳን ዘመን ያለውን ትንሽ እናይና መንፈስ ቅዱስ በሐዲስ ኪዳን ዘመን ዋናው ለቤተ ክርስቲያን በአሁን ጊዜ የሚለውን አይተን ኔክስት ዊክ እንደ ጌታ ፈቃድ እንጨርሳለን ማለት ነው የስላሴን ትምህርት እና ከዛ በኋላ ግን አለቀ ማለት አይደለም። ከስላሴ ትምህርት በኋላ የጌታ ኢየሱስ ክርስቶስ ዳግም መምጣት የሚል ትምህርት ቀጥላለሁ። ጌታ ኢየሱስ ክርስቶስ ተመልሼ እመጣለሁ ብሏል። እዚህ መቼ እንዴት ነው የሚመጣው ለማን ነው የሚመጣው የሚለውን እናያለን ማለት ነው። እኔም በሚገባኝ ይመጣል። እግዚአብሔር ስም ብሩክ ይሁን። በአጠቃላይ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የስም ሶስትነት፣ የግብር ሶስትነት፣ የመለኮት አንድነት፣ የባህሬ አንድነት፣ አንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ አንድ ያህዌ ኤሎሂም ሆኖ ለዘላለም ይኖራል። በሶስትነት አንድ ሆኖ ለዘላለም ይኖራል። ሳንጨፈልቅ ሳንጨፈላልቅ አንድ አምላክ እናመልካለን። ስለዚህ አምሯችን ይህንን ነው መገንዘብ ያለበት። የምናመልከው አንድ አምላክ ነው። አብን ጠራን፣ ወልድን ጠራን፣ መንፈስ ቅዱስን ጠራን፣ መለኮትን የጠራ ነው፣ አብን የጠራ ነው። ምንም ችግር የለውም። ለክርስቶስ ኢየሱስን እንደ ግብር ለስራው በተጻፈልን ስለምንሄደው ደሙን አፈሰሰል ስንል ክርስቶስን ነው ምንጠራው። ለኃጢአት ይቅርታ ስንጠይቅ ክርስቶስን ነው ምንጠራው። ኃይል ስንጠይቅ መንፈስ ቅዱስን እንጠራለን። ጸጋ ስንጠይቅ መንፈስ ቅዱስን እንጠራለን። የጸጋ ስጦታዎች፣ አገልግሎት፣ እርዳታ፣ አስተምረን ስንል እንደ ግብሩ ስለሆነ የእግዚአብሔርን ቃል ማወቅ ያለብን ለዛ ነው። የእግዚአብሔርን ቃል ባጠና ነው ቁጥር እንደ ግብሩ እንደ ስራው እግዚአብሔርን አምላክ ኮሚኒኬት ማድረግ መገናኘት እንችላለን። ጠቅላላ በአጠቃላይ ግን ሳንሰጋ አብ ወልድ መንፈስ ቅዱስ አንድ አምላክ ነው። አንድ አምላክ በስላሴ በሚኖር አንድ አምላክ የተወደደን ሰዎች ነን። አብ ልጁን ሰጠን፣ ወልድ ራሱን ሰጠን፣ መንፈስ ቅዱስ መንፈሱን ወይም ቃሉን ሰጠን። ቃሉ ደግሞ እኛን ለወጠን እና ዛሬ ላለንበት አደረሰን። የእግዚአብሔር ስም ብሩክ ይሁን ከዘላለም እስከ ዘላለም። ጸልዬ ጨርሳለሁኝ። እግዚአብሔር አምላካችን ሆይ እናመሰግንሃለን፣ በእውነት ስምህን እንባርካለን። ጌታ ሆይ እውነት አንተ ትልቅ አምላክ ነህ፣ አንተ ኃያል አምላክ ነህ። በእኔ በፍጹም ልትጠራ አይገባህም፣ ግን አንተ ስለፈቀድክ አንተ ስለወደድክ ደግሞ በዚህ አይነት የሚገባኝን ለእህቶቼ ለወንድሞቼ እንድገልጥ ስለረዳኸኝ አመሰግንሃለሁ። አሁንም ይሄ የተዘራ ዘር በኢየሱስ ክርስቶስ መቶ ያፍራ። ጌታ ሆይ በወንድሞቼ በእህቶቼ ላይ ግልጽ ይሁን፣ ምንም የተሰወረ ነገር አይኑር። የጌታ መንፈስ አንተ ለእያንዳንዳቸው እንደሚገባቸው እንደ አቅማቸው አንተ ተርጉም፣ አንተ እግዚአብሔር ፍቺውን አብራላቸው። ስለዚህ አመሰግንሃለሁ፣ ስለምታረጋ ከብርሃለሁ። ለእኔም ይሄን ያደረግከው አንተ ነህ። ወደፊትም ብዙ እንዳቅ እግዚአብሔር ከዚህ በላይ እንድትገለጥልኝ እለምንሃለሁ። ጌታ ሆይ አመሰግንሃለሁ፣ አከብርሃለሁ። አሁንም ዘመናችን ጊዜያችን ሁሉ ባርክ፣ የሚቀረውን ጊዜ ባርክ፣ ወንድሞቼ እህቶቼን ባርክ። ጌታ በአንተ ላይ ረፍት ረክተን እንድንኖር እርዳን። በታላቅ አምላክ የተያዘ መሆናችን አውቀን በአንተ ላይ አርፈን እንድንኖር እርዳን። ስለ ሁሉ ስምህ ይባረክ። በዚህ ሩም ውስጥ ግን ክርስቶስን የማያውቅ ነፍስ ቢኖር እግዚአብሔር ወይ ከአንተ እንድትገናኘው ይሄ ታላቅ አምላክ ይፈልግሃል። ወንድሜ እህቴ፣ ራሱ ልጁን የሰጠ አምላክ፣ ራሱን የገለጠ፣ ራሱን ባዶ አድርጎ ሰው አድርጎ በዚህ ምድር ላይ ያመጣው አንተን ስለወደደ፣ አንቺን ስለወደደ ከጥፋት ከሰይጣን እስራት ነፃ ሊያወጣሽ ሊያወጣህ ነውና እባክህን ራስን ስጠው። ቀላል ነው። ጌታ ሆይ ጌታ ነህ አንተ፣ ኃጢአት ይሞትሃል ብለህ ራስህን ለክርስቶስ ስጥ። ከዛ በኋላ ራሱ የእግዚአብሔር መንፈስ ወደሚት መሆን ያለብህን ይረዳሃል፣ ይመራሃል። ለዚህ ይህንን እለምናለሁ። እዚህ ሩም ውስጥ ያላችሁ እግዚአብሔር ሆይ እናመሰግንሃለን። አንተን የማታውቅ ነፍስ በዚህ ሩም ውስጥ ካለች ተገናኛት። ጌታ ሆይ በዚህ ምሽት ባለችበት ስፍራ ተገናኛት፣ ራስህን ግለጥላት። አንተ በህልምን በሌላ መንገድ ትናገራለህና ራስህን ግለጥላት። መንፈስ ቅዱስ አትተኸው፣ ይህን ሰው አትተው፣ አትተዋት ይችን ሴት። ስለ ሁሉ እናመሰግንሃለን። የተቸገሩ የታመሙ እግዚአብሔር ሆይ ግራ የገባቸውን ቢኖሩ በኢየሱስ ክርስቶስ ስም ብርሃንህ ይብራ። የታመሙ ይፈወሱ። ግራ የገባቸው ጌታ ሆይ ነፃ ይውጡ። እግዚአብሔር ሆይ ሰላም ያጡ ሰዎች በሰላምህ ይሞሉ። በአንተ ላይ ይረፉ። ስነገ ምን ሆናለሁ እያሉ የሚጨነቁ በዚህ በታላቁ በአንተ ክንድ ላይ ማረፍ ይሆንላቸው። ጌታ ስለ ሁሉ እናመሰግናለን። ክብር ሁሉ ጠቅለን ሰጠንህ። በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን፣ አሜን፣ አሜን። La 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 la
سيك